Radio Fabiano. ጤና ይስጥልን አድማጮቼ፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ያ ውጭም ሆነ ኢትዮጵያ ውስጥ ዳያስፖራ የሚለው ቃል በጣም የተለመደ ሆኗል። ይህን ቃል እኛ ኢትዮጵያኖች የምንጠቀመው ከኢትዮጵያ ውጭ ኑሯቸውን መስርተው ለሚኖሩ ኢትዮጵያውያን ወገኖቻችን ነው። ታዲያ ቃሉ ከየት መጣ? ዳያስፖራ የሚለው ቃል እንደ አብዛኞቹ በተፈጥሮና በሶሻል ሳይንስ በአለም አቀፍ ደረጃ በጥቅም ላይ የሚውሉ ቃላቶች ሁሉ ከግሪክ የመጣ ሲሆን ይህም ቃል ትርጉሙ የተበታተነ ወይም የተሰራጨ ማለት ሲሆን፣ ጥንታውያን ግሪኮች ይህንን ቃል ይጠቀሙበት የነበረው ዜጎቻቸው ማለትም ግሪካውያን ግሪክን ለቀው በሌሎች የግሪክ ቅኝ ግዛቶች የሚኖሩትን ግሪካውያን ዜጎቻቸውን የሚገልጹበት መጠሪያ ነበር። ታዲያ እኛም ኢትዮጵያውያን ከኢትዮጵያ ውጪ የሚኖሩ ዜጎቻችንን የኢትዮጵያ ዳያስፖራ ይያልን እንጠራቸዋለን። የኢትዮጵያን ዳያስፖራ ከሌሎች ሀገሮች ዳያስፖራ የሚለያቸው አንዱና ትልቁ ነገር ምንጊዜም የትም ቢኖሩ የትም ከሀገራቸውና ህዝባቸውን በስጋ በአካልና በቦታ ርቀት ይለዩት እንጂ በመንፈስና በሐሳብ ከአእምሮአቸው የማይለይ መሆኑ ነው። የኢትዮጵያ ዳያስፖራ ምንም ቢመቸውና ቢደላው ምንም ቢከበር ምኞቱ ያለችውን ጥሪት ይዞ ሀገሩ መግባት ነው። ምንም የሌለው የኔ ቢጤ ድሃ እንኳን ቢሆን አምላኩን ሞቴን ባገሬ አድርገው እያለ ይለምናል። ለዚህም ነው ኢትዮጵያኖች ከሌሎች ሀገሮች ዳያስፖራዎች የበለጠ ስለ ሀገራቸው ሌት ተቀን የሚጨነቁት የሚጠበቡት። እንደ የኢትዮጵያ ዳያስፖራ ስለ ሀገሩ የሚያወራ የሚወያይ የሚከራከርና ሌት ተቀን የሚጨቃጨቅ የሚኖር አይመስለንም። ከሀገር ርቀው ቢኖሩም ተፈላልገው መገናኘትና አብሮ መሆንን ስለሚመርጡ በስደትም ሆነ በተለያየ ምክንያት ከሀገራቸው ውጭ ሲኖሩ የሚያውቁትም ሆነ የማያውቁት አንድ ኢትዮጵያዊ ሞተ ወይም ሞተች መባሉ ከተሰማ ለቀብር ተሰባስበው ይሄዳሉ። በዓለም ላይ አገራቸውን በአንድ ሆነው በማሳደግና በመርዳት በአንደኛ ደረጃ የሚታወቁት ይሁዳውያን ናቸው። የትም ይኑሩ የትም ይሁዳውያን አገራቸው የሚሏትን እስራኤልን በገንዘብና በኢኮኖሚ በውቀትና በጉልበት አልፎ ተርፎም በወታደርነት ያገለግላሉ። ኢትዮጵያውኖችም ምንም በውጭ አገር ቢኖሩም የሚችሉትን ያህል በየጊዜው ለዘመዶ ወገኖቻቸው ገንዘብና ጥሪት በመላክ ከፍ ያለ የኢኮኖሚ ድጋፍ ሲያደርጉ ቆይተዋል። እንዳውም ከጥቂት ጊዜ በፊት የወጣው የዓለም ባንክ ስታቲስቲክስ ከኢትዮጵያውያን ዲያስፖራዎች በየአመቱ ወደ ኢትዮጵያ የሚላከው የገንዘብ ብዛት በ2010 ዓመተ ምህረት 345 ሚሊዮን ዶላር የነበረው በ2016 ዓመተ ምህረት ወደ 1 ቢሊዮን 796 ሚሊዮን ዶላር የደረሰ መሆኑን ይገልጻል። ሆኖም ግን በ2015 ጀምሮ በ2016 በ2017 እና በ2018 በተካሄደው የተቃውሞ እንቅስቃሴ ምክንያት በእነዚህ 3 ዓመታት ብቻ ዲያስፖራው ባካሄደው የገንዘብ ማዕቀብና ገንዘብ ያለመላክ አድማ በዓለም ባንክ ተመን ወይም ግምት ኢትዮጵያ 3 ቢሊዮን 847 ሚሊዮን ዶላር ያጣች መሆኑን ይፋ አድርጓል። እንግዲህ ይህን ያህል የኢኮኖሚ ኃይል ያለው የኢትዮጵያ ዲያስፖራ ጠቅላይ ሚኒስትር አብይ አህመድ ከህዝቡ ጋር በመሆን የጀመሩትን የሰላም የዲሞክራሲ የአንድነትና የብልጽግና ጉዞ በመጠቀም ለሚወዳት ሀገሩ የሚያደርገውን እርዳታና የኢኮኖሚ አስተዋጽኦ ከመቼውም በበለጠ ከፍ እንደሚያደርግ ይጠበቃል። በተለይም አዲስ የተጀመረውን የኢትዮጵያ ዲያስፖራ ትረስት ፎንድ በመጠቀም ሁልጊዜም የሚመኘውን ሀገሩና ህዝቡን የመታደግ እድል ይጠቀምበታል ብለን ተስፋ እናደርጋለን። ይህንንም በተመለከተ ሰሞኑን በኢትዮጵያ ዲያስፖራ እየተከናወነ ስላለው የትረስት ፎንድ ስዊትዘርላንድ ከሚገኙ ወገኖቻችን የኢትዮጵያ ኮሚኒቲ ጋር ውይይት እናደርጋለን። ሌላም እንግዳ ይዘንላችሁን ቀርባለን። የሚሰራቸውን ስራዎች በማየት ከህዝብ ጋር ያለውን ግንኙነትና ትሁትነቱንና ወገን አፍቃሪነቱን በተለይም ሰው ለመርዳትና ለመተባበር ወደ ኋላ የማይል መሆኑን በተደጋጋሚ አይተን ስለተገነዘብንና ስለተረዳን የተጠየቀውን ሁሉ እሺ ከማለት ውጪ እምቢ ማለትን የማያውቅ ሚስተር እሽና ሚስተር ችግር የለም የሚል ስም ያወጣንለትን ውድ ኢትዮጵያዊ ወገናችንን በዛሬው ዕለት እናስተዋውቃችኋለን። ዛሬም የስልክ መስመራችንን ወደ ኢትዮጵያ ዞር እናደርግና በአዲስ አበባ ከሚገኙት የኢትዮጵያ ድምጽ ሬዲዮ ባልደረቦች ከመኮንንና ከከበደ ጋር ግንኙነት ለማድረግ እንሞክራለን። ምናልሽ መቲ በመባል ታዋቂ የሆነችው መታሰቢያ ቀጸላም ሀገር ቤት ከገባች ሰነባብታለችና እሷንም ፈልገን ከሷ ጋርም ስለ ኢትዮጵያ ሁኔታ ያየችውንና የሰማችውን እንድታስረዳን እንሞክራለን። በተረፈ እንግዲህ የአውሮፓውያኖች አዲስ ዓመት ቢሆንም ሮም ስትኖር ሮማውያን ሁን የሚለውን መርህ እንከተላለንና ወገን ዘመዶቻችን ሙሉ በሙሉ መልካም አዲስ ዓመት 2019 አዲስ ህልም አዲስ ተስፋ ሰንቀን ሰላም ጤናን ብልጽግናን አንድነትንና እድገትን በጋራ የምናገኝበት ዓመት እንዲሆንልን እየተመኘን ፕሮግራማችንን እንደተለመደው በሙዚቃ በመጀመር ይችን ለስለስ ያለች ሙዚቃ ይቅርታ ይችን ሙዚቃ ጀባ እንላችኋለን።
በሉን የጌቶቹ ጌታ በረከት የሆነ ፍቅር የማታማታ ጎዶሎ ማያውቁ ደሞ ሁሌ ወተራቸው ስንቱን ያጠገቡ ደሞ ሙሉ መሰባቸው ከሸረፈው ሙላቱ ከሰንተሩ ሆ መቼም አይጎላቸው ሆ ሙሉ ለማንደሩ ሆ አመየን በጥበይ ደሞ ካገር ተበብሽ የጆርቅሻ ቦሎ ደሞ ያምራል ተነፍሽ ሸፍያሮ ምቀነቱ ከወደብሽ ያለው ሁሉም ሳያንጀትሽ ስንቱን ያልችሎ አውዳመቱ ደርሶ ሴባላ ሴናገናዬ ነጅሽ መጣሉ ደሞ ከብልግ ሸስዬ አስና መላ ስናገናዬ ጆሃ አስና በጆ
አጥቶቻችን ይህ አሁን የምናቀርብላችሁ ወንድማችን ብዙ ኢትዮጵያኖች ሲያወሩን ሰማለን ሲነግሩናል እኛም እና ያጋጥመናል በኢትዮጵያ ኮሚኒቲ ብቅ ስንል ሁሉን ነገር እሺ ከማለት በስተቀር አልችልም ወይንም እንቢ የማይለው የማይሰለቸው ሁሉን ነገር ይቻላል የሚል እኛም ሚስተር ይቻላል ብለን ስም ያወጣንለት ወንድማችንን እናስተዋውቃችሁ ወደ ኢትዮጵያ ሴንተር ብቅ የሚል ሰው ይሄንን ወንድማችንን አያውቀውም ብሎ ለመገመት ያስቸግራል። ሃሎ ሰላም ተና አይስተልኝ።
ጤና ይስተልን ሰላም ነው አመድ እንዴት ነው?
ሰላም ነው
አለን እግዚአብሔር ይመስገን አለን አለ
ይስማል?
አይ ይስማኛል ይስማኛል።
ዋቆ ይባላል። ዋቆ እስቲ ራስህን አስተዋውቅና ከዛ እንገባለን ወደ ጥያቄው።
እሺ ዋቆ ጅራሙ ገስ ይባላል። ዋግድራሞገስ ያ
ሃሎ
ሄሎ ይስማኛል? ዋግድራሞገስ
በነገራችን ላይ ዋግጅራ ዋቆ ዛሬ ልደትህ ነው መሰለኝ። ዛሬ ነው መቼ ነው?
ዛሬ ነው 12:30
ሁን ያየሁት ልደትህ መሆኑን። አንተ እናስተዋውቀ የፈለግነው በጣም እንዴት ነው አንድ አባባል አለ ሰው ይታደላል ነው ብሎ የታደልክና ባይነኝ እንደኔ ምንም አይነት የመከፋት የመበሳጨት የመድከም ወይንም ደግሞ ኖ የማለት ልምድ የለህም። ሁሉን ነገር ይቻላል፣ ሁሉን ነገር እሺ፣ ሁሉን ነገር በደስታ ነው የምትቀበለው። ይሄ መታደል ነው። እንዴት እንደዚህ ሊሆን ቻለ? ጀምረህ እንደዚህ ነበርክ?
አዎ ከልጅነት ጀምሮ ያ ሁሉም ሰው ሲያዘኝ ታዘዛለሁ። ያ ጎረቤት ሁሉ ይመረቀኛል። በማህበራዊ ነገር በኢትዮጵያ ውስጥ ያለው ሁሉ ነገር ሳተፋለሁ። ለዚህ ነው ያው አብሮኝ ያደገ ነገር ነው።
በጣም የሚገርም ነው በእውነት። ይሄ መታደል ነው። ምክንያቱም ሁሉም ሰው እንደዚህ መሆን ይፈልጋል። ደግ ጥሩ ሰው፣ አምላኩን ፈሪ፣ ወገኑን አክባሪ፣ ወገኑን አፍቃሪ መሆን ይፈልጋል። ግን አይሳካልንም። አንዳንዶቻችን ቶሎ ነው ቡፍ የምንለው፣ አፍንጫችን ስር ነው ያለችው። አንተ ግን ሁሉን ነገር በሳቅ በፈገግታ ታግሰ ነው የምታልፈውና የታደልክ መሆን አለብህ። በነገራችን ላይ ዋቆ፣ ምናልባት ሰዎች አያውቁ ይሆናል፣ አንተ ሯጭ ነበርክ ልበል ባልሳሳት?
አዎ ነበርኩኝ።
እንዴት ነበር የምትሮጠው? እስቲ ስለ ሩጫ እንዴት እንደነበረ አጀማመርህን ግለጽልን።
በፊት ነው የ14 ዓመት ሆኜ ነበረ ሩጫ ጀመርኩት። ያው ሁሉንም ሮጫለሁ፣ ሁሉንም አይነት ሩጫዎች ሮጫለሁ፣ ከመቶ ሜትር እስከ 42 ኪሎ ሜትር።
ያው ነው ሻል ያለ ውጤት ያመጣው?
ያው ሁሉም አለኝ ሀገር ውስጥ። ግን ሻል ያለ በማራቶን የአበበ ቢቂላ መታሰቢያ 2008 ነው 2007 ላይ ይመስለኛል 2:10 አለኝ።
2:10
ከ19 አው 19 ነው 18 ምናምን አለኝ።
ይሄንን በዚህ ሰዓት ለመግባት እኔ አሁን ስንት ሰዓት መሮጥ አለብኝ? አንድ ቀን እጨርሳለሁ በአንድ ቀን?
አራት ያው ትሬኒንጉን ካረከው ትጨርሳለህ።
በአራት ሰዓት 42 ኪሎ ሜትር መጨረስ ይመስላል?
አረ ያልቃል። በእርምጃም እንኳን በ6 ሰዓት ያልቃል።
ፈንደት አልሞትም 42 ኪሎ ሜትር ብሎት። ዋቆ እነዚህ ኢትዮጵያኖች ዋቆ እንዲህ አርግልን፣ ዋቆ እንደዚህ ሆነ፣ ዋቆም ይሄን ታርግልናል ወይ ሲሉ እሺ የምትላቸው ምን ይሉሃል?
ያው ያመሰግኑኛል፣ ይመርቁኛል። ደስ ይላል።
በኢትዮጵያ ኮሚኒቲ አካባቢ ብቻ ሳይሆን በቤተክርስቲያኑም በሁሉም አካባቢ ኢትዮጵያዊ በአጭር ጊዜ ውስጥ አውቆህ ታዋቂ ሆነ። ከመታወቅህም በላይ በጣም የመወደድ እድል ገጥሞሃል በምትሰራቸው ስራዎች። እና የታደልክ መሆን አለብህ። ምን ይሰማሃል አንተ?
እኔ በጣም ደስታ ነው የሚሰማኝ።
አለችም ግን አንዳንድ ጊዜ ሰዎች ሁሉም እየመጡ እንዲያርግልን ሲሉ አንዳንድ ጊዜ ምርር ብለው አይ አሁንስ ምን ነው አትልም?
ኧረ አልልም።
የለም ማለት ነው። ለዚህ ነው እኛም ሚስተር ችግር የለም የምንልህ።
አዎ ለዛ እየሰማው ነው ለዛ ነው ችግር የለም የምልህ።
ዋቆ በጣም ስልክ ይደወላል ያንተ ጉዳይ ስለሆነ እስቲ አንሳላቸው አንዱን። ግድ የለም
Hello.
ሃሎ ጤና ይስጥልኝ።
ሃሎ
ቀጥሉ።
ኦኬ ማቆል እኔ ፐርሰናሊ በሌላ ምንም ግንኙነት የለኝም፣ ግን ኢትዮጵያ ሴንተር እጂ በጋግኛ አግኝቻለሁ። ጥሩ የሆነ የኢትዮጵያዊነት ባህሪ ቀድሞ የነበረና እናቸውንም በኢትዮጵያዊነት በፈገግታ የሚቀበል ጥሩ ኢትዮጵያዊ ባህሪ ኢትዮጵያዊነትን የሚገልጽ ያለው እኔ በምንም በጓር በሌላ ለቀ ምን ለዛ ምንም ችግርን መጋራት ሐሳብን መካፈል ከሰው ጋር የሚወድ ለሌሎችም አርአያ የሚሆን ነው። በይበልጥ ለኢትዮጵያ ሴንተር እንደዚህ ከሌሎች ጓደኞች ጋርም ሲሄድ የማታቸው በጣም በኢትዮጵያዊነት በፍቅር እንትን የሚለው ብዙ ነገር ምንማርበት ኢትዮጵያዊን የሚገልጽ ጥሩ ወዳጅ ነው። ማናቸውን ኢትዮጵያ ሴት ወንድ ትንሽ ትልቅ አለም ሁሉ ጋር መግባባት ችሎት ያለው ነው። በጣም በዚህ አጋጣሚ እንደው ስላቀረባችሁት እኔም እንዳንድ ግለሰብ ላመሰግነው እችላለሁ። ጥሩ ባህሪ ያለው ቀጥልበት ለማለት
አደላይ መስሎትም እንደዚህ አይነት ባህሪ ማግኘት ሰውን ወዳድ ነው፣ ለሰው መታዘዝ ለሰው እርዳታ ለማድረግ ዝግጁ መሆን መታደል አይደለም? ኦኬ መልካም አዲስ አመት። ምንም የፈረንጆች አዲስ አመት ቢሆንም ዋቆ ከኔ ጋር ነው አሁንም?
አዎ እየሰማሁ ነው። አመት
ሰማህ አይደለም? እንዴት ነው አዲስ አመትን በምን አይነት ሁኔታ ልታሳልፍ አስበሃል?
ያው በእሺ በማለትና በመታዘዝ ይቀጥላል አዲስ አመት።
ከዛስ ለራስ የሚሆንስ?
ያው ለኔም የሚሆን እዛውም እዛም እያሉ ያው ሁሉንም ነገር አብሮ ይሄዳል። ምንም የሚከለክል ነገር የለም።
ምንድነው የአዲስ አመት ምኞትህ?
ያው የአዲስ አመት ምኞቴ በቃ ሁሉም ነገር ተሳክቶ ሁን እንዲሆንልኝ። ሁሉም ነገር ተሳክቶ ሁን እንዲሆንልኝ የአዲስ አመት ምኞቴ እሱ ነው።
ባለፈው መልእክት ለእነዚህ ለሚወዱ ኢትዮጵያኖች ወገኖችህ
ሁላችሁንም ወዳችኋለሁ፣ መልካም አዲስ አመት፣ አከብራችኋለሁ ሁላችሁንም እና ታዘዛችሁ።
ዛሬ ዝግጅት አለ በኢትዮጵያ ኮሚኒቲ፣ እስኪ ስለሱ ንገረን።
ማልከኝ አመት
ዛሬ በኢትዮጵያ ኮሚኒቲ ዝግጅት አለ ይመስለኛል፣ ህዝብ እንዲገኝ የመዝናኛ ዝግጅት አለ ብላ የሚል ማስታወቂያ ተናግረናል። እስኪ ስለሱ ንገረን፣ የምታውቀው ነገር ካለ።
ያው በደንብ ተዘጋጅተናል፣ ሁሉም ነገር ተዘጋጅተናል። ከ15 ሰዓት ጀምሮ ክፍት ነው ቤቱ። ዶክተር እንዳለም አሉ። ያው እኛ ተዘጋጅተን እንጠብቃለን። ኢትዮጵያውን ነው የምንጠብቀው። እንግዲህ
እሱን አሳምራችሁታል? አስጌጣችሁታል?
አዎ አስጌጠናል። ያው እንለቀዋለን አሁን ግሩፕ ላይ እናየውና ፎቶ እናነሳውና ጨርሰናል ኦልሬዲ።
መልካም አዲስ አመት ይሁንልህ። በል እንግዲህ የምታስተላልፈው መልእክት ያው ሰምተናል፣ ለሁሉም ኢትዮጵያዊ መልካም አዲስ አመት ይሁን ነው የምትለው መሰለኝ።
አዎ አመሰግናለሁ።
ሰላሙን።
እሺ ሰላም ሁሉ። አመሰግናቸዋለሁ።
ሽታሪሃን ቁትል በመናይ ተማትኺ ይበዝሐሎ አትዝልበይ ሰግዐሎ ሃይደረየ ሰናይ ሰናይ ሽታሪሃን ወርቅትራይ ሃይደረየ ሰናይ ሰናይ ሸግዕዘነ መልከ ሰናይ ሰማያይ ከጥምጣ ቆሎም ዝብሪ አይ መሐነ ልጅ ቆንጆ ነው ሰምናይ ባልሃ ዘይ
በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን ደግሞ ስዊዘርላንድ ከሚገኙት ወገኖቻችን ጋር ስለ ሰሞኑን ስለተጀመረውና በዳያስፖራ ኢትዮጵያ መካከል ትልቅ የዜና አርዕስት ሆኖ ስላለው ስለ ትረስት ፈንዱ ውይይት እናደርጋለን። ሰላም ተናስተልኝ ዳግም ብርሃንና ማቲያስ ኃይሉ።
አዎ በትክክል
ይስማማችኋል ሁለታችሁም?
ይስማማል።
ሰላም ጤና አስጥልኝ እንደምናችሁ? ቅድሚያ ሰላምታ።
እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና ነን አመዳችን? ደህና ነው ወይ?
አለሁ ይመስገን፣ ክብሩ ይስፋ። እናንተ ትንሽ ፖፑላር ሆናችኋል፣ አትሊስት በእኛ ሬዲዮ አካባቢ በጣም ተወዳጆች ሆናችኋል። የምታደርጉት ነገር እንከታተላለን። ወገን ለወገን የሚል ድርጅት ነገር አላችሁ፣ ኢትዮጵያኖችን በተለያየ መንገድ ትረዳላችሁ። በቅርቡ ደግሞ አይ ቲንክ እናንተ አካባቢ መሰለኝ የኢትዮጵያ ስፖርት ታዘጋጃላችሁ ሲሪክ ውስጥ።
አዎ ትክክል፣
ካልተሳሳትኩ። በጣም ጥሩ። ዛሬ ውይይት የምናደርገው በአብዛኛው ስለ ትረስት ፈንዱ ነው። ዳግም ማቲያስ፣ የእናንተ ስዊዘርላንድ ሀብታም ሀገር እንደሆነ የታወቀ ነው። ግን እስካሁን ድረስ አሁን ከጥቂት ደቂቃ በፊት ገብቼ እንዳየሁት 73 ብቻ ነው የስዊዘርላንዶች እስካሁን ያዋጡት። ምንድን ነው ችግሩ? ወደ አላማችሁ ወደፊቱ ልትሰሩ ስላሰባችሁት ከመግባቴ በፊት ለምንድን ነው እንደዚህ ሆነባችሁ?
ስም እየጠቀስክ እንግዲህ ካላልከን አህመድ ትንሽ አስቸጋሪ።
ችግር የለም። ኦኬ ዳግም፣ በዳግም ብርሃን ልጀምር።
በጣም ጥሩ። እንግዲህ ለሁሉም አድማጮች እንዲሁም ለአዘጋጆች መጀመሪያ የከበረ ሰላምታና ምስጋናዬን አቀርባለሁ። በዚህ በትረስት ፈንዱ ጉዳይ ላይ ብዙ ባይባል የተወሰነ ውይይት በማድረግ የተፈጠሩትን ችግሮች ለማንሳት ተሞክሯል። በወገን ለወገን በኩል ወገን ለወገን በአህመድ መግቢያው ላይ እንደተገለጸው ሀገራዊ የሆኑ ጉዳዮች ላይ ጠንካራ ስራዎችን የሚባሉ ተጨባጭ ነገሮች ሲያከናውን የከረመ ማህበር ነው። እንግዲህ ከተዳሰሱት ችግሮች ውስጥ ምንድን ነው ለምንድን ነው ይህን ያህል የዳያስፖራው ማህበረሰብ በዚህ ሀገራዊ ጥሪ አፋጣኝ ምላሽ መስጠት ያልቻለው ለምንድን ነው የሚለው ጉዳይ ላይ በተወሰነ መልኩ ተወያየንበት። ከዛ ላይ የተረዳነው ነገር ቢኖር በአንደኛነትና በዋነኛነት ተጠያቂ አድርገን ያገኘነው የትረስት ፈንዱ ይሄ ቦርድ የሚባለው ነገር ወደ ታች ቱ ደ ግራስሩት ወርዶ ህዝቡን የማግኘት የህዝብ ግንኙነት ላይ የተሰራው ስራ ከፍተኛ የሆነ ክፍተት እንዳለበት መረዳት ቻልን። ከሱ ጋር ደግሞ በተጨማሪ የትረስት ፈንዱ ፕሮጀክቶች ለህዝቡ በበቂ ሁኔታ ያለመገለጽ ጉዳይ አለ። ተያይዞ ደግሞ ኢትዮጵያውያን የዲያስፖራው ማህበረሰብ ሁሉም አሁን ይሄ ትረስት ፈንዱ በተጠየቀበት መልኩ የዚህ የኦንላይን መኒ ትራንስፈር በሚባለው ጉዳይ ላይ ሁሉም በዛ ደረጃ ያንን ነገር ማከናወን የሚችልበት ሁኔታ እንደሌለ መረዳት ቻልም። ስለዚህ እነዚህ ነገሮች እንዴት መቅረፍ ይቻላል በሚለው ላይ ውይይት አደረግን። ስለዚህ እንግዲህ ወደ ደረስንበት ነገር ከመሄዳችን በፊት ችግሮቹ ተብለው በዋነኛነት የተዳሰሱት እነዚህ ናቸው።
በጣም አመሰግናለሁ ዳግም ብርሃን። ማቲያስ፣
እንግዲህ በመጀመሪያ እንግዲህ በወገን ለወገን ስም እዚህ ስለጋበዝከን እኔም በድጋሚ በጣም አመሰግናለሁ። በአጠቃላይ ዳግም ለመጥቀስ ሞክሯል። ከሚገርም ዲያስፖራ ሁሉም አገሩን ይወዳል። እኔ አገሩን የማይወድ ዲያስፖራ አለ ብዬ አልገምትም። የማንኛውም አገር ሰው ቢሆን የራሱን አገር በጣም ይወዳልና ዲያስፖራ አገሩን ለመርዳት ምንጊዜም ከምንጊዜም በላይ ዝግጁ ነው። በተለይ አሁን የመንፈስ ቅናት አለበት። የመንፈስ ቅናት አለበት ስል በጥሩ ጎኑ ነው። ምክንያቱም እያንዳንዱ ዲያስፖራ ባለበት ሀገር ላይ አትሊስት ለኑሮ የሚያስፈልጉ ነገሮች የተሟሉ ናቸው። እና ይሄንንም እዚህ ሆኖ የኔ ሀገር የኔ ኢትዮጵያ እንደዚህ ብታድግ ብሎ ያስባል። ለምሳሌ በትምህርት ቤት በኩል፣ በሆስፒታል በኩል፣ በመብራት በውሃ ብታይ እዚህ ዩሮፕ ወይንም አሜሪካ ሚኖር ሰው የተሟላለት ነውና ያ ነገር አገር ቤት ኢትዮጵያ እንደዚህ ብትሆን ብሎ ማስብ ዊሽ የማደርግ የለም። በዚህ ምክንያት ይሄንን ትረስት ፈንድ እንዲረዳ የማስብ ማንኛውም ሰው የለምና እንግዲህ አሁን ትንሽ የቀነሰበት ምክንያት እንደሚመስለኝ እኛ ብዙ ጊዜ ኢትዮጵያኖች አካውንት ተከፍቶ ብቻ መተው በቂ አይደለም። የሚያነሳሳ ሰው በጣም ያስፈልጋል። መስራት ብንችልም ያን ማድረግ ብንፈልግም ግን የተወሰኑ ሰዎች ይሄንን ስሩ ወይንም አብረን እንስራ ብሎ የማስተባበር ሁኔታ ስለወረደ ይመስለኛል የቀነሰውና እኛም ወደዚህ ያልገባንበት ምክንያት እንግዲህ ከዚህ በፊትም ተገልጿል። ሌላ እየሰራን የነበረው ስራ ነበረ ለተፈናቀሉ ሰዎች በማስተባበር ደረጃ ላይ ስለነበርን አሁን ኮንቲነሩ ራሱ ልብሱን ይተልቋል። ያን ጊዜ ሁለት ነገር ማስተባበር ስላልቻልን ነበር እና አሁን ስንገምተው በጣም ያየነው ለማስተባበር ወደፊት መንጣት አለብን በማለት ይሄ የወረደውን ወደ ላይ ለማውጣት ነው። ሁለተኛው ደግሞ የኛ ሰው የሆነ የሚታይ ነገር ይፈልጋል። አሁን ከዚህ በፊት ዲያስፖራው ብዙ ነገር ረርቷል። ያንን የረዳው ውጤት ደግሞ አላየም። ስላላየ አሁንም ይፈራል። እንዴ ነው ይሄ ነገር አሁን እንደገና ዋጥቼ እንደ ቦንዱ በላ ይሆን የሚል ፍራቻ አለበት። ያንን ፍራቻ ደግሞ እኛ ወደፊት በመውጣት መግለጽ አለብንና የነዚህ ሁለቱ ነገር ይመስለኛል ወደ ኋላ የቀነሰው። አሁን ግን ማስተዋቂያውን ካወጣን በኋላ በየከተማው አንዳንድ ሰው ካደረግን በኋላ ከሚገርም ኒንጃ በ2019 ከሶስት ቀን ከአራት ቀን በኋላ አራተኛውን አምስተኛ ላይ ነበረው ደረጃ አንደኛ ደረጃ ላይ እንወጣለን ብለን ነው እናስበውና ሁሉም ተነሳስተዋል እየከፈለ ነው እና ይከተላል ብዬ ነው ማስበውና ምናልባት በእነዚህ በሁለቱ ምክንያቶች ይመስለኛል የቀነሰው። አመት
ማቲያስ ዳግም ሁለታችሁም ያላችሁት ብዙ ታዛቢዎች የሚሰጡት ምክንያት ነው ለዚህ ለዳያስፖራው ፈንድ እንደተፈለገው ምላሽ ያልተሰጠበት ምክንያት በጣም ሴንትራላይዝድ ሆኖ አሜሪካን ውስጥ ተቀምጦ ቦርዱ እታች አልወረደም የሚሉ አሉ። አልፎ ተርፎ በየሀገሩ ቻፕተር መቋቋም አለበት የሚሉም አሉ። ኢትዮጵያ ድምጽ ሬዲዮም ይሄንን ያምንበታል። ምክንያቱም ልክ እናንተ እንዳላችሁት ኢትዮጵያውያኖች በቅርባችን እየተከታተለ ስራዎችን እንሰራ ስራዎች እየተሰሩ መሆኑን የሚያሳየንና የሚያሳስበን ሰው እንፈልጋለን። አንፎርቹኔት ነው አለመታደል ሆኖ እንደሚገባን ከሆነ እኛ የሪአክቲቭ ሰዎች ነን ፕሮአክቲቭ አይደለንም። ነገሮችን ራሳችን ፈጥረን ተከታትለን መስራት ሳይሆን ችግር ሲመጣ ቶሎ መረባረብ ሪአክት ነው የምናደርገውና ለዚህ ይመስለናል ትክክል ናችሁ ብለን ነው የምናምነው። እንደውም ለማስተዋወስ ያህል ሃኒሻ ታዋቂዋ አርቲስት ሃኒሻ ሰለሞን ይሄንን ሐሳብ አንስታ በየሀገሩ ቻፕተሮች መቋቋም አለባቸው። ኦፍ ኮርስ እነዚህ ቻፕተሮች ተጠያቂነታቸው ምንም ጥያቄ የለውም ለዋናው ዶክተር አቢ ለመረጡት ይሆናል። ግን በየሀገሩ ሲሆን ጥሩ ይመስለናል እኛም እና ቻፕተር ለማቋቋም ቋም ብዙ ሰዎች እዚህም እየጠየቁ ነው ኢትዮጵያ ድምጽ ሬዲዮን ይሄን ነገር ያንሳልንን ይላሉ። እናንተስ በምን አይነት ሁኔታ ነው ይሄን ነገር የምታካሂዱት? በየአገሩ ወረቀት ልከናል ብለኛል በየካንቶናችሁ ግን ምን አይነት ፎርም ነው የሚይዘው ብታስረዱን በማቲያስ ልጀምር።
ኦኬ እኛ እንግዲህ አሁን ልክ ጠቅላይ ሚኒስትር ዶክተር አብይ ይሄ ሁሉ ሰው ባለበት ላይ 2300 ብቻ 2500 ምናምን የከፈለው ሲሉ እኛ በጣም ደነገጥንና መወያ ይጀመር ቀድም ዳግም እንደገለጸው ማለት ነው ለጊዜው የወገን ለወገን በቃ መስራት አለብኝ ብሎ ያስተባው አንደኛ ያው ሰውን ማነሳሳት ማነቃቃት ነው። ሁለተኛው ነገር ክሬዲት ካርድ ነው። አሁን በብዛት ኦንላይን ላይ ለመክፈል ክሬዲት ካርድ ስለሚያስፈልግ የሚከፈለው በክሬዲት ስለሆነ ሁሉም ሰው ደግሞ ክሬዲት ካርድ የለውም። ክሬዲት ካርድ መጠቀም የማያስፈልገውም ሰው አለ ምክንያቱም በየሀገሩ የራሱ ካርድ ስላለው በዛ ነው የሚጠቀመው። እና ክሬዲት ካርድ የሌለውን ሰው እንዴት እንዲከፍል እናድርገው ነው ማለት ነው። ሁለተኛው ማለት ነው ክሬዲት ያለው ሰው ክሬዲት ከሌለው ክሬዲት ካርድ ያለው ሰው ክሬዲት ካርድ ከሌለው ሰው ብሩን በመቀበል እኛ በየከተማው ሰው አስቀምጠናል ክሬዲት ካርድ ያለው ማለት ነው ይቀበላል። የሚፈልጉትን መጠን ይቀበልና በዛ በሱ ክሬዲት ካርድ ያስገባል ማለት ነው። ሲያስገባ አሁን ሲስተሙ ምንድነው? መጀመሪያ ምን ግዜም ይሄ ክሬዲት ካርድ የሚከፍለው ሰው ሬጂስተር ይሆናል። ከዛ በኋላ ክሬዲት ሆልደር ያዘው ማን ነው የሚለው እና መጨረሻ ላይ ኮንፈርሜሽን የሚመጣው ለከፈለው ሰው ነው።
ለባለ ገንዘቡ ማለት ነው?
ለባለ ገንዘቡ ነው። መጀመሪያ ለምሳሌ ገንዘቡ ያንተ ከሆነ ክሬዲቱ ካርድ የኔ ከሆነ መጀመሪያ ከፋይ ማን ነው ያንተን ስም ነው የምጽፈው። አህመድ አሊ ብዬ ሁሉ ነገር እጽፋለሁ። ከዛ ኢሜሉን እጽፋለሁ ማለት ነው። ከዛ ሁለተኛ የሚሞላው ፎርም እንደነው የካርዱን የክሬዲት ሆልደሩ ማለት ነው። የክሬዲት ሆልደሩ በኔ ይሆናል ማለት ነው። እኔ ስላለኝ ነገር ግን መጨረሻ ላይ ኮንፈርሜሽን እከሌ ከፍሏል ብሎ የሚመጣው ባንተ ስም ነው።
ኦኬ።
ከፋዩ አንተ ስለሆንክ ማለት ነው። የኔን ካርድ ልክ እንደ ተውሶ ነው የተጠቀምከው። ስለዚህ ኮንፈርሜሽን ባንተ ስለሚመጣ ስለዚህ ምንም ድንጋር የለም ማለት ነው። ይሄንን ነገር ከፍሎልኛል አልከፈለልኝም የሚል የለም። ልክ ባንተ ስም ወዲያው ከካርዴ ላይ እንደተወሰደ ኮንፈርሜሽን እናመሰግናለን አህመድ አሊ ይሄናል ብር ከፍልሃል ብሎ ይመጣል። ስለዚህ ያንን ኢሜል እኔ ለዛ ሰውዬ ልክ እንደ ሪሲፕት ተሰጣለሁ። አሁን ለጊዜው በፍጥነት የመጣልን ነገር ይሄ ነው። ምክንያቱም ሰዎችን እያነሳሳ መክፈል ለሚፈልጉ እንዴት እንርዳቸው? መርዳት ካለብን በዚህ መልኩ እንትራ። ምናልባት አሁን ለሚቀጥሉት እስቲ የተሻለ ደግሞ ካለ እያሰብንበት እንሄዳለን። ግን በፍጥነት የመጣልን ይሄ ነው። ማስተባበርና መክፈል ለሚፈልጉ ለማይችሉ ግን በምን እንርዳቸው? በየከተማው ማለት ነው። በፍጥነት ይሄንን እያደረግን ያለነው እንግዲህ ለወደፊት አሁን ከሚኒስትሮቹም ጋርም ከዚህ በፊት እየተነጋገርን ነው። ንግግሩን እንቀጥልበታለን። ግን አሁን ሁሉም ሰው መገንዘብ የሚፈልገው ይሄ ወገን ለወገን በዚህ በትረስ ፈንድ የተቋቋመው ውስጥ ቦንድ ምናምን የቦንዱ ኃላፊ አይደለም ውስጥም አይደለንም። ግን ለምን አንንቀሳቀስም በማለት ተነስተን ለማስተባበር ነው የተነሳ ነው። ይሄ ነው እንግዲህ ለጊዜው እየሰራ ነው ያለ ነው ማለት ነው።
በጣም ጥሩ ነው። ዳግም የምትለው አለህ ይሄን አሰራራችሁን በተመለከተ?
ያ እንግዲህ ከሞላ ጎደል ማቲ ገልጾታል ሁሉም ነገር። አጠቃላይ በቀላሉ እንደዚህ አይነት ነገሮች ይከናወናሉ ብሎ መገመት አስቸጋሪ ነው። በተለይም ከገንዘብ ጋር የተያያዘ ሲሆን እና ደግሞ የኢትዮጵያ ሕዝብ ከደረሰበት የመጭበርበር የመታለል ታሪክ ተነስተን አጠቃላይ ገንዘብ አውጥቶ መክፈል በሚባለው ጉዳይ ላይ ቀላል የሚሆኑ ነገሮች አይኖሩም። ነገር ግን እኔ ጥያቄ አሁንም ተመልሼ የሚሆነው በዚህ በጠቅላይ ሚኒስትሩ ጽሕፈት ቤት የተመረጠው የቦንድ ማመንድ የቦርድ አባላት የሚባለው የትረስት ፈንዱ ቦርድ እየሰራው ያለው ጉዳይ ግልጽ ተደርጎ አሁንም ለውይይት መቅረብ አለበት የሚል ነው። አሁን እኛ ማቲ ከጠቀሳቸው የአማራጭ መንገዶች በተጨማሪ ይህንን በዚህኛ አካባቢ የተመደበውን ቦርድ ለማግኘትና ለማነጋገር ሀሳብ አለን። ከተቻለ ደግሞ ለመቀበያ ማረጋገጫ የሚሆን ደረሰኝ ሊሰጠን የሚችልበትን ሁኔታ ምክንያቱም ማቲ እንዳለው ከሰው ላይ ተቀብሎ በአንድ ሰው ክሬዲት ካርድ ለሰጠው ሰውዬ መክፈል እንደ አንድ አማራጭ ሊወሰድ ይችላል። ነገር ግን ሁልጊዜ ይሳካል ማለት አይደለም። ስለዚህ በተጨማሪ ታች ወርደን በአደረጃጀቶች፣ በካንቶኖች ሰውን በየግሉ እያነጋገርን ይህን ሀገራዊ ግዴታ እንዲወጣ ካደረግን በካሽ መክፈል ለሚፈልገው ሰው ደረሰኝ ያስፈልገዋል። ስለዚህ የቦርዱ ማረጋገጫ ያለበት ደረሰኝ ለመጠየቅ ሀሳብ አለ። እንግዲህ እነሱ ወደ ታች ወርደው መስራት ክፍተት አሳይቷል። ስለዚህ እኛ እንግዲህ ወደ እነሱ ሄደን የማነጋገር ሀሳብ አለ ማለት ነው። ስለዚህ እንደ አንድ መፍትሄ ተደርጎ የታሰበው እሱ ነው። ሌላው አሁንም ይህንኑ ቦርድ ማነጋገር የምንፈልገው በፐብሊክ ሪሌሽን በኩል የተሰራው ስራ ለምን እንደዚህ የተዳከመ እንደሆነ ሊገባን አልቻለም። ደርግ በወራሪዎች በተወረረ ጊዜ በየሀገሩ ፐብሊክ ሪሌሽኖች ሊሰራ ነበር። ይህን ሀገራችን ተወሯል በሚል የሀገር ፍቅር ቲያትር የኪነት ባለሙያዎች በየአውሮፓ በየአሜሪካ ስቴቶች የሄዱ ቅስቀሳ ያደረጉ ነበር። ከዛ በተጨማሪ አሁን የዚህ የቦንድ ታሪክ ሲመጣ እንደምታዩት በማስታወቂያ ጋጋታ አልቀን ነበረ። ይህ ብላችሁ ይህንን ጫኑ የቴሌቪዥን ማስታወቂያው አጠቃላይ የፐብሊክ ሪሌሽኑ ሰፋ ያለ ስራ የተሰራባቸው ነገሮች ነበሩ። የተሳካውም ፌል ያደረገውም ነበር። አሁን ግን በዚህ በትረስት ፈንዱ ላይ ስትጠይቀው ምንድን ነው ትረስት ፈንድ የሚልህ ኢትዮጵያዊ ታገኛለህ። ስለሚደረጉት ስለ ፕሮጀክቶቹ ግልጽ የሆነ ነገር ህዝቡ ምንም ነገር የለውም። ስለዚህ ጥያቄው ለምንድን ነው ይሄ ህዝብ ግንኙነቱ ይሄን ያህል ክፍተት ያሳየበት ምክንያት ሊገባን ስላልቻለ ሄዶ ይሄንን ቦርድ ደረሰኝ ከመጠየቅ ማሻገር ይሄ ነገር ለምንድን እንደሆነ መጠየቅም እንፈልጋለን እና ቀደም ማለት እንደገለጸው ህዝቡ ለሀገራው ቀናዊ ነው ያለው ለውጥ ማስቀጠል ይፈልጋል። ነገር ግን ያሉትን ክፍተቶች መሙላት ያስፈልጋል። ይሄንን በተሳካ መልኩ ለማካሄድ ተጨማሪ ምክንያቶች አሉ። በየኤምባሲዎች የነበረበት ቅሬታ አለ። የዲያስፖራ ማህበረሰብ እነሱ ባልተፈቱበት ሁኔታ ቀጥታ ገንዘብ አዋጣን የሚለውን ነገር ብዙ አልተዋጠለት ይሆናል። ስለዚህ እነኚህ ነገሮች አሁን በቅርቡ ያየናቸው የአምባሳደሮች ሽግሽግና ድልድል አለ። እነዚህ በራሳቸው በዲያስፖራ ማህበረሰብም ላይ የተወሰነ ለውጦች እየታዩ መሆኑን አመላካቾች ናቸው። ነገር ግን ህዝቡን በማግኘት በማነጋገር በማስተዋወቅ ስለ ፕሮጀክቶቹ ስለ ጉዳዩ ግልጽ በማድረግ ከፍተኛ የሆነ ትልቅ የሆነ ክፍተት አለ በዚህ በቦርዱና በማህበረሰቡ መካከል። ይህንን ክፍተት መሙላት በማይቻልበት ሁኔታ ላይ አሁንም ያን ያህል ብዙ ነገር መጠበቅ አይቻልም።
ዳግም ማቲያስም ያላችሁትን በተመለከተ ይሄንን የምትሉትን ክፍተት በቦርዱና ዶክተር አብይ አህመድ በሰየሙት ቦርድና እታች ባለው በከፋዩ ህዝብ በየሀገሩ በአውሮፓ በአሜሪካ በአውስትራሊያ በአፍሪካ በየተለያዩ ሀገሮች የሚገኙ ኢትዮጵያውያን ከፋዮቹ ጋር ያለውን ክፍተት ለማጥበብ ምንድነው መደረግ ያለበት? ይሄ የሁሉም ጥያቄ ነው። የኢትዮጵያ ድምጽ ሬዲዮም ጥያቄ ነው። ይሄ ጥያቄ ክፍተቱ ሰዎቹ ምናልባት ያቅማቸውን ይሰራሉ ግን በቂ አልሆነም። እታች መውረድ የሚችሉበት ሁኔታ እንዴት ይመስላችኋል? ዳግም ካንተ ልጀምር።
ወል እንግዲህ ቀደም ለመጥቀስ ሞክሬያለሁ። አንደኛ ይሄ ፐብሊክ ሪሌሽን የሚባለው ነገር ቀደም ላነሳይ ሞከርኩት ነገር አለ። እንግዲህ እስቲ የትኞቹ ይሄ ኢንትረስት ፕሮጀክት ከተጀመረ ጀምሮ በዚህ በአርቱ ደረጃ ለምሳሌ በተለያዩ የዓለማት የሚኖሩ ኢትዮጵያውያንን ጉዳዩን ለማስተዋወቅና ለማስተባበር የመጡ የአርቲስቶች ቡድን ለምሳሌ ያየንበት አጋጣሚ የለም። እንደውም ነገሮች ገንዘብ ክፈሉ የሚለው ነገር ጉዳዩን ለህዝቡ ከማሳወቅ የቀደመ የተዛባ ነገር ያለበት ይመስለኛል። በኢትዮጵያ ውስጥም ቢሆን በተለያየ የሶሻል ሚዲያ አማካኝነት የተገለጸ ይህን ትረስት ፈንድን የተመለከተ ነገር አልታየም። ስለዚህ አንደኛው የፐብሊክ ሪሌሽን ጉዳይ በደንብ ማጠናከር በዋነኛነት እንደ መፍትሄ ይወሰዳል። ቢያንስ ቢያንስ ምንድን ነው ትረስት ፈንድ አላማው ምንድን ነው? የተያዙ ፕሮጀክቶች የተጀመሩ አሉ ወይ? ሊጀመሩ የታሰቡ ፕሮጀክቶች ምንድን ናቸው? ህዝቡ ሊያውቅ ይገባል። ላይ ያሉት የቦርዱ አካላት ወደ ታች ወርደው የራሳቸውን ኮሚቴ አዋቅረው ህዝቡ ጋር መድረስ መቻል አለባቸው። ይሄ አንደኛው ነገር ነው። ሌላው እኛ አሁን የጀመርነው ነገር አለ። ለምሳሌ ከዚህ ከፌደራሉን ከሀገሪቱ ወደ ታች ለመውረድ በየካንቶኖች ወይም በአማርኛና በየክፍለ ሀገሮች ማለት ይቻላል የተወሰኑ ተወካዮችን አስቀምጠን እነሱ ደግሞ እያንዳንዱ አደረጃጀቶች አሉ። በሃይማኖት የተደራጁ አደረጃጀቶች አሉ። በፖለቲካ በተለያየ መልኩ የተደራጁ አደረጃጀቶች አሉ። እነዚህ ሰዎች ማግኘት የሚቻለው በእነዚህ አደረጃጀቶች አማካኝነት ነው። ስዊዘርላንድ ውስጥ አሁን እየሰራንበት ያለነው መንገድ ያ ነው። በየካንቶኖች ተወካዮች አድርገን ሰውን ይህን ሀገራዊ ጉዳይ ሊያሳካ የሚችልበትን መንገድ መፍጠርና ፐርሰናሊ ማግኘት ማነጋገር እንግዲህ ይህንን እየሰራን ያለነው በተወሰነ መልኩ የቦርዱን ስራ ነው ማለት ይቻላል። ነገር ግን እንግዲህ እኛም የሀገራችን ጉዳይ ነው እና ቁጭ ብለን ከምንመለከት የቻልነውን እናድርግ በማለት የተንቀሳቀስንበት መንገድ ነው።
በጣም ጥሩ ዳግም ማቲያስ፣ ትክክል ነው። ምንም ቦርዱ በኃላፊነት የተቀመጠ ቢሆንም ይሄ የሁሉም ኢትዮጵያዊ ግዴታ ስለሆነ ሁላችንም በተቻለ መጠን በፖዚቲቭ አይዲያ ተነስተን መተባበር አለብን የሚለውንና እንዲሳካ የተቻለንን ማድረግ አለብን የሚለውን ስማማበታለን። በነገራችን ላይ ምናልባት እናንተም ቁጭ ብላችሁ ያያያችሁት ሊሆን ይችላል። ባሁን ጊዜ ያን ጊዜ ቀደም ብሎ ዶክተር አብይ ሁሉንም ባዘነበት ሁሉም ኢትዮጵያ ባዘነበት መልኩ በተናገሩበት ጊዜ ትንሽ ነው የተዋጣው ባሉበት ጊዜ ወደ 300 ምናምን ሺ ገንደም ነበር መሰለኝ። ባሁን ጊዜ ሳቸው ካሉ በኋላ ወደ 1,300,000 ገደማ ደርሷል በዚህ ባጭር ጊዜ ውስጥ። እና ነገሩ ሞር እየተፋጠነ እየመጣ ነው። እየተሳካ እንደሚሆን ባለሙሉ ተስፋ ነን። እስቲ ውይይታችን ከመጨረሳችን በፊት ለሁለታችሁም አጭር አጭር ጥያቄዎች ልወርውርላችሁ። ስለ በሰመር ላይ ስለሚደረገው ኢትዮጵያኖች የስፖርት እናንተ የሀገር ወዳድ ኢትዮጵያኖች ናችሁ። የስዊት ምንድን ነው እሱ ኢትዮ ዙሪክ ነው የምትባሉት አይደል?
ኢትዮ ዙሪክ አሁን የሚያዘጋጀው ኢትዮ ዙሪክ ነው።
አዎ፣ ይሄንንም እርዳታ ኢትዮጵያ ወገን ለወገንም ኢትዮ ዙሪክ አለበት። ትክክል ነኝ?
ትክክል።
የሚያዘጋጀው ያው ኢትዮ ዙሪክ ነው። ነገር ግን እዚህ በስዊዘርላንድ ሁለት ቡድኖች አሉ፣ ኢትዮ ስዊዝ እና ኢትዮ ዙሪክ ነው። የአሁኑ ግን እድል የተሰጠው ለኢትዮ ዙሪክ ነው። ኢትዮ ዙሪክም አሁን ወገን ለወገንን ክሬት ያደረገው ነው ማለት ነው።
ምንድን ነው እናንተን እንደዚህ ሀገር ወዳድ ያደረጋችሁ? አሁን ለዚህ ለወገን ለወገንም ኢትዮ ዙሪክ ነው የምናየው በፌስቡክም በተለያየ ሶሻል ሚዲያዎች። አሁን ለትረስት ፈንዱም ሽንጣችሁን ገትራችሁ የምትታገሉት ኢትዮ ዙሪክ ናችሁ። በአጠቃላይ የሀገር መውደድ ፍቅር ከየት መጣ እናንተ ላይ በተለይ? ሁለተኛ ይሄንን ስፖርት ስታካሂዱ በዛው መንፈስ ነው ወይ?
እንደው ወደዚህኛው ጥያቄ ከመግባቴ በፊት እንደው እዚህ ትረስት ፈንዱ ላይ አንድ ነጥብ ጥዬ ማለፍ እችላለሁ?
በሚገባ።
ኦኬ። አሁን ይሄ ትረስት ፈንዱ ተነስቷል በደንብ ማለት ነው። ቦርዱ ወረታች መውረድ እንዳለበት ማለት ነው። በአሁን ሰዓት የኛ ህዝብ የሆነ የሚታይ ነገር ይፈልጋል መጀመሪያ ለብዬ ነበርና በአሁን ሰዓት አሁን ቅድም አንተ እንደገለጽከው ወደ 1,000,000 ገብቷል።
300,000 ገደማ።
ቢያንስ ይሄ ዶላር በመንግስት ደረጃ አንድ ፕሮጀክት መጀመር ይችላል በእርግጠኝነት ማለት ነው። ከዚህ በፊትም ዶክተር አብይ ሲጠይቁ ምንድን ነው ትምህርት ቤት ወይንም ትምህርት ቤት ያልደረሰበት ቦታ ውሃ ለማያገኙ እናቶች እናንተ ስሩልን ብለዋል። ቢያንስ የሚያሳይ ነገር አሁን ቦርዱ ተሰብስቦ ወደ አክሽን ገብቶ በዚህ አንድ ፕሮጀክት ቢጀምሩልን ይሄ ፕሮጀክት እንደተጀመረ ያላዋጣው ሰው በፍጥነት ይሄንን ፕሮጀክት መጨረስ ይችላል በእርግጠኝነት እንዲታይ ስለሚፈልግ ማለት ነው። ወገን ለወገን ከዚህ ውስጥ እንግዲህ ያሰበው ነገር ብር የብር እርዳታ ብቻ አይደለም። ፕሮጀክቱ እንደተጀመረ ለእረፍት የሚሄዱ 5-6 እየሆን ወር የምናሳልፈውን አንድ ሳምንት ይህን ፕሮጀክት ሄደን በጉልበት ለመርዳት ማለት ነው። በገንዘብ ብቻ ሳይሆን በጉልበትም እንረዳለን ስላለን ቶሎ ወደ አክሽን ቢገባ ሌላውን ቀሪውን ህዝቡ ይጨርሰዋል ለየሚል እንደው ትንሽ እንደ ተጨማሪ እንደ ማዳበሪያ ሊጨምርበት ብዬ ነው።
በጣም ቆንጆ።
እንግዲህ ወደ መጨረሻ አሁን እንግዲህ ወደ ሀገር ወዳድ ያልከው እንግዲህ የመጀመሪያው እኔ ኢትዮ ዙሪክ በእውነት ስፖርት ሁሉን ነገር ያጠቃልላል፣ ወዳጅነት ነው፣ ፍቅር ነው፣ ሰላም ነው የሚለውን በጣም የገለጸ ቡድን ነው እና ይሄ የተውጣጣ ነው እና ከመጀመሪያው ጀምሮ ከሚገርም እርዳታውን ሲታይ በትንሽ ነገር ነው የተጀመረው። ለሞቱ ሰዎች በሊቢያ፣ ለተፈናቀሉ እንደዚህ ሰዎች ጉዳት ለደረሰባቸው በሚዲያ ሁሉ እየተገለጸ ነው እና ከስፖርቱ ባሻገር እኛስ ለዜጋችን ለህዝባችን ምን አድርገናል የሚል ነው በቃ መነሾ ማለት ነው። ምክንያቱም ሰውን ለመርዳት ሰው ብቻ መሆን በቂ ነው። በቃ ይሄ ነው ዋናው መርሃው ማለት ነው። ሰው ለመርዳት ሰው በቂ ከሆነ አንድ ሰው ሰውነቱ ብቻ በቂ ከሆነ ለምን አንረዳም? ስፖርት እኮ ማለት ሰውንም መርዳት ነው፣ መጫወት ብቻ ሳይሆን መስራትንም ነው የሚያሳይ በሚል የተነሳሳ ነው እና ሁሉም እዛ ውስጥ ያለው ለወገኑ በቃ ፍቅር ያለው ነው። ማንኛውም ሰው ፍቅር አለው። ነገር ግን ፍቅሩን እንደዚህ በአክሽን የሚገልጽበት መንገዱ ስላጣ ይሆናል እና በዚህ ምክንያት ነው ኢትዮ ዙሪክ ይህን ወገን ለወገን ለምን ክሬት አናደርግም ከሆነም በኋላ አሁን ደግሞ ህጋዊ ራሱ አድርጎ ትልቅ ተቋም አድርጎ ዛሬ ይሄንን ተረስተን ዓለም ላይ ያለ ይሆናል። እኛ ለወደፊት ይሄ እየቀጠለ ከሄደ ራሳችን ራሱ በወገን ለወገን አንድ ነገር ወደን ትምርት ቤት ወይንም እንደዚህ ውሃ ልማት የተባሉትን ሰርተን ሁሉ ለመንግስት ለመስጠት ዝግጅት ላይ ነን። ስለዚህ ፍቅሩ ሁሉ ውስጥም አለ። ይሄንን ፍቅር ግን ወደ ተግባር የሚያነሳሳ ሰው ስለጠፋ ይሆናል በእያለበት ማለት ነው። በዚህም የተነሳ ነው እንግዲህ የዙሪክ ወደዚህ የገባውም ለሚቀጥለው ለዚህ ለ2019 እንግዲህ ጨዋታም እዚህ ነው የሚደረገው። ሁሉንም ሰው የሚጋብዘው እንግዲህ ያን ጊዜ ደግሞ ውጤቱን እናንተም እምታዩት ይመስለኛል።
ዳግም እጅግ በጣም አመሰግናለሁ ማቲያስ። በመጨረሻ ይሄንኑ እናንተ ዙሪኮስ ኢትዮ ዙሪክ የሚያዘጋጀውን ስፖርት በኢትዮጵያዊነት በወገናዊነት ኢትዮጵያውያኖችን ተቀብላችሁ ታስተናግዳላችሁ ማለት ነው። እንደዚህ ከሆነ እንግዲህ ከስዊድን የምንመጣ ዜጎች ወገኖቻችሁ ዜጎቻችሁ በኢትዮጵያዊነት በቆንጆ ሁኔታ ተስተናግደው ገንዘብ መሰብሰብ ብቻ ሳይሆን ማለቴ ነው አንዳንድ ቦታ ይቻላል እንደው ሰዎችን ከሩቅ ሀገር ተጉዞ የሚመጡትን ሰዎች ረስተው ገንዘቡ ላይ ብቻ የሚያተኩሩ አይቻለሁ። እንደዚህ አይነት አቀባበል ታደርጉልናላችሁ ማለት ነው። በኢትዮጵያዊ ወገናዊነት በጥሩ መንፈስ የሚካሄድ የስፖርትና የወዳጅነት ግንኙነት ይሆናል።
በትክክል እንግዲህ ምንም ጥያቄ የለውም። እናንተ በሰላም ብቻ ኑልን። በኢትዮጵያዊነት መንፈስ ሁላችሁንም ለማስተናገድ ለመቀበል በጣም ዝግጁ ነን። የአሁኑን አመት የስፖርት ዝግጅት ምናልባት ለየት የሚያደርገው እንግዲህ በኢትዮጵያ ውስጥ የታዩት ለውጦች፣ ይሄ የአንድነት መንፈሱ በጎለበተበት ሁኔታ እንግዲህ የተለያዩትን ችግሮች ወደ ጎን አስቀምጠን ማለት ነው በተወሰነ መልኩ እንግዲህ የለውጥ ጭላንጭሎች ያየንበት ዘመን ነው። ከዚህ ጋር ተደምሮ ምናልባት በጣም ጥሩ የሆነ የስፖርት ጊዜ እናሳልፋለን ብለን እናስባለን። በዚህም አጋጣሚ እንግዲህ ኢትዮጵያዊነትን የምንገልጽበት አንደኛው መንገድ ጠቅላይ ሚኒስትራችን እንደገለጹት በተግባር ያልተደገፈ ስራ አጠቃላይ ጩኸት ነው እንደተባለው፣ ወይም ሀገር አይገነባም እንደተባለው ሁሉም በዚህ መንፈስ ሆኖ ወደዚህ ፕሮግራም እንዲመጣ አደራ እንላለን። የኢትዮጵያን ነገር የዚህ የትረስት ፈንድ ጉዳይ በተለይ ወደ ጎን እንዳይል አደራ እያሳሰብን ለምትመጡ ኢትዮጵያውያን በሙሉ መልካም የሆነ አቀባበል እንደምናደርግላችሁ እንግዲህ ቃል እንገባለን። በዚህ አጋጣሚ
እጅግ በጣም አመሰግናችኋለሁ ዳግምና ማቲ። አብይን ሰላም በሉልኝ ዘመዴን። እንግዲህ ሰላም ጤና እድሜ ይስጠን። ስዊትዘርላንድ ዙሪክ በሚቀጥለው የ2019 ስፖርት እንደምንገናኝ ባለሙሉ ተስፋ ነን። ከዚህ ከስዊድንም ወገኖቻችንን አበረታተን ይዘን እንደምንመጣ ቃል እንገባለን። ጤና ያስጥልኝ፣ እስከምንገናኝ ሰላም ሁኑ።
ሰላም።
እኛም በወገን ለወገን ስም እናመሰግናለን። ሰላም ሁኑ። እግዚአብሔር ይስጥልን።
ጤና ይስጥልኝ።
እናመሰግናለን። መልካም ጊዜ።
እንደምን አረፈራችሁ አድማጮች? ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የተገባደደ ባለ 2018 በአፍሪካ ሀገር ታሪክን ከሰሩ ሰዎች የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግንባር ቀደም መሆናቸውን ቢቢሲ ዘገበ። ጋናዊቷ ጋዜጠኛ ኤልዛቤት ኦሆኒ ሰሞኑን ቢቢሲ ላይ ባቀረበችው ዘገባ ዶክተር አብይ አህመድን ፀሐይን በምዕራብ የማውጣት ያህል አይቻልም የተባለውን በአጭር ጊዜ ከውነዋል በማለት ምስክርነቷን ሰጥታለች። በለየለት አምባገነን ስርዓት የምትተቻቸውንና ከኤርትራ ጋር በፍጹም ጠላትነት ውስጥ የቆየችውን ኢትዮጵያን በአጭር ጊዜ ውስጥ ወደ ሌላ ምዕራፍ ወስደዋል ስትል በጽሑፍ አስፍራለች። ጋናዊቷ ኤልዛቤት ኦሆኒ በአፍሪካ በእድሜ ትንሹ የሀገር መሪ የ42 ዓመቱ አብይ አህመድ በማለት የተቀሰቻቸው ጠቅላይ ሚኒስትር አብይ አህመድ ስለሚከውኗቸው ተግባራትና እንዴት እንደሚከውኑም አስቀድሞ ለመገመት አይቻልም ብላለች። በለየለት አምባገነን ስርዓት በመተቻቸው ኢትዮጵያ በሚያዝያ ወር ወደ ስልጣን የመጡት አብይ አህመድ በአጭር ጊዜ ከሆኑ ያለቻቸው ውጤቶችም ዝርዝራለች። የአስቸኳይ ጊዜ አዋጅ በማንሳት በሺዎች የሚቆጠሩ የፖለቲካ እስረኞችን በመፍታት እንዲሁም የመብት ተሟጋቾችን ወደ ሀገራቸው እንዲመለሱ በማድረግ የተዘጉ በመቶዎች የሚቆጠሩ ድረገጾችና ቴሌቪዥን ጣቢያዎችን በነጻነት እንዲንቀሳቀሱ በመፍቀድ ተገኙ ያለቻቸው ውጤቶች ዝርዝራለች። በሀገር ውስጥ እየተከናወነ ባለው የለውጥ ሁኔታ ህዝቡ እየተደመመ ባለበት ሁኔታ ውስጥ የፀሐይ በምዕራብ እንድትወጣ ማድረግ ያህል የማይቻለውን የኤርትራን ጉዳይ በአጭር ጊዜ እልባት ማስገኘታቸውን ቢቢሲ ላይ በቀረበው ጽሑፏ ዘርዝራለች። በጥቂት የአውሮፕላንና በረራና የስልክ ግንኙነት ከኤርትራ ጋር ሰላም ወርዶ ጤናማ ግንኙነት መጀመሩም ጠቅላይ ሚኒስትር አብይ አህመድ የስኬት ጉዞ ነው ስትል ገልጻለች። ሴቶችን ወደ ስልጣን በማምጣት ረገድም ጉልህ እርምጃዎች መወሰዳቸውንም ዘርዝራለች። በኢትዮጵያና ሶማሊያ ድንበር የተሻገረ የታጠቀ የውጭ ኃይል ጥቃት ከፍቶ ከ22 በላይ ኢትዮጵያውያን መገደላቸው ተዘግቧል። ምንጮች እንደገለጹት በኢትዮጵያ ድንበር ከተማ ገሃንዳሌ ላይ በተፈጸመው ዚሁ ጥቃት ተጨማሪ 50 ሰዎች ቆስለዋል። ኢትዮጵያ መከላከያ ሰራዊት በአቅራቢያ ቢኖርም ዜጎቹን ከጥቃት መከላከል እንዳልቻለ ግን ተገልጿል። እንደ ወትሮ የጎሳ ግጭት አለመሆኑ የተዘገበው ሁኔታው በኢትዮጵያውያን መካከልም ያልተደረገ መሆኑ ታውቋል። ድንበር በተሻገረ በዘመናዊ መሳሪያና ተሽከርካሪዎች በታጀበ ኃይል የተፈጸመ መጠነ ሰፊ ጥቃት መሆኑም ተዘግቧል። በኢትዮጵያና በሶማሊያ ድንበር አካባቢ ወሰን ተሻጋሪ ግጭቶች እምብዛም ተከስተው እንደማያውቁ የሚገልጹት ምንጮች ከአንድ ሳምንት ወዲህ ግን የኢትዮጵያን ድንበር ተሻግረው ጥቃት ለመፈጸም የተዘጋጁ ኃይሎች መኖራቸው የተዘገበ ነው። በሌላ ዜና በኢሳና አፋር ብሔረሰቦች መካከል የተከሰተው ግጭት ተከትሎ 8 ሰዎች መገደላቸው ታውቋል። ከአዲስ አበባ እስከ ጅቡቲ በተዘረጋው መንገድ ላይ በሚገኙ አንዳንድ ከተሞች የሁለቱ ወገኖች ግጭት ሲካሄድባቸው እንደነበር ተዘግቧል። ከባለፈው ሰኞ ጀምሮ የተካሄደ ባለው የአፋርና የኢሳዎች ግጭት ወደ 30 የሚጠጉ ሰዎች መገደላቸውን ተመልክቷል። መከላከያ ሰራዊት የበላይ ትእዛዝ አልደረሰኝም በማለት ግጭቱን ማስቆም እንዳልቻለ ተዘግቧል። ከአዲስ አበባ ጅቡቲ የተዘረጋው መንገድ ላይ አለፍ አለፍ ብለው የከተሙ መንደሮች ካለፈው ሰኞ ወዲህ ጥሩ ነገር እንደማይታይባቸውም ተዘግቧል። በብሔራዊ መረጃና ደህንነት አገልግሎት ውስጥ አደገኛ መርዝ መገኘቱን ፌደራል ፖሊስ አስታወቀ። የሰብአዊ መብት ጥሰት ተጠርጣሪዎች ተቋማትም ተጠያቂ መሆን አለባቸው ማለታቸው ተዘግቧል። የፌደራል ፖሊስ ወንጀል ምርመራ ቡድን በብሔራዊ መረጃና ደህንነት አገልግሎት ውስጥ አደገኛ መርዝ ማግኘቱን አስታውቋል። የመርዙን አይነትና የጉዳት መጠን በባለሙያ ለማስመርመር እየሰራ መሆኑን በመግለጽ ተጨማሪ ምርመራ ጊዜ እንደሚያስፈልገው ገልጸዋል። መርማሪ ቡድኑ በመቃወም በተጠርጣሪዎቹ ለፍርድ ቤት በተቋሙ ውስጥ መርዝ እንዳለ የተናገሩት እነሱ መሆናቸውን አስረድተው ይህንን የሚያደርጉት መርዙ አደገኛ በመሆኑ ዜጎች ሳያውቁት ቢነኩት ከፍተኛ ጉዳት ያደርሳል በማለት አስበው መሆኑን ገልጸዋል። ነገር ግን መርማሪ ቡድኑ ራሱ በምርመራ እንዳገኘው አድርጎ ለፍርድ ቤቱ በማቅረብ እና በማስረዳት የተጨማሪ ጊዜ መጠየቂያ ማድረጉ ተገቢ ያለመሆኑና ፍርድ ቤቱ ሊቀበለው እንደማይገባ አሳስበዋል። የኢትዮ ኤርትራ ድንበር መዘጋቱ ተነገረ። ሐምሌ 1 ቀን 2011 ዓ.ም ጠቅላይ ሚኒስትር አብይ አህመድ በአስመራ ያደረጉትን ድንገተኛ ጉብኝት በኋላ የሁለቱ ሀገሮች ግንኙነት በመሻሻሉ ተከፍቶ የነበረውና የኢትዮጵያና የኤርትራ ዜጎች ሲመላለሱበት የቆየው የኢትዮ ኤርትራ ድንበር ከባለፈው ሮብ ታህሳስ 17 ቀን 2011 ዓ.ም ጀምሮ መዘጋቱ ታወቀ። ድንበሩ የተዘጋበት ምክንያት ባይታወቅም በአካባቢው ያሉ ምንጮች ድንበሩ እንዲዘጋ ያደረገው የኤርትራ መንግስት እንደሆነ ገልጸዋል። በዚህም ሳቢያ ከሁለቱም ሀገሮች የሚጓጓዙ ዜጎች የመንግስታቸውን ፈቃድ ማግኘት እንደሚጠበቅባቸው ተናግረዋል። የኤርትራ መንግስት በመጀመሪያ በዛላምበሳ በኩል ያለውን ድንበር ሲዘጋ፣ በመቀጠልም በራማ ድንበር ላይ ተመሳሳይ እርምጃ መውሰዱ ታውቋል። የኢትዮ ኤርትራ ድንበር ከተከፈተ በኋላ በቀን ከ1000 እስከ 2000 ተሽከርካሪዎች ከኤርትራና ከኢትዮጵያ እንደሚመላለሱ፣ በየቀኑ ከኤርትራ ድንበር በማቋረጥ ወደ ኢትዮጵያ 390 ያህል ሰዎች ይገቡ እንደነበር ታውቋል። በድንበር አካባቢ ንግድ ተጧጥፎ የነበረ በመሆኑ በተለይ በዛላምበሳ በራማና በቡሬ ከፍተኛ እንቅስቃሴ ይስተዋል ነበር። ድንበሩ ከተከፈተ ከስድስት ወራት ወዲህ ብቻ 27000 ኤርትራውያን ኢትዮጵያ ገብተው ጥገኝነት መጠየቃቸው ሲዘገብ፣ በብዙ ሺህ የሚቆጠሩ ኢትዮጵያ ገብተው መቅረታቸውን መረጃዎች ይጠቁማሉ። ሰማያዊ ፓርቲ ከአርበኞች ግንቦት 7 እና ከኢዴፓ ጋር ሊዋሃድ መሆኑ ተዘግቧል። የተመሰረተበትን 7ኛ ዓመት ዛሬ በሚያካሄደው ጠቅላላ ጉባኤ የሚያከብረው ሰማያዊ ፓርቲ ከአርበኞች ግንቦት 7 ለአንድነትና ለዲሞክራሲ ንቅናቄ እንዲሁም ከኢትዮጵያውያን ዲሞክራሲ ፓርቲ ኢዴፓ ጋር ውህደት ለመፈጸም የሚያስችላቸውን ስራዎችን ማጠናቀቁን የፓርቲው ሊቀመንበር አቶ የሺዋስ አሰፋ አስታውቀዋል። ፓርቲው ጠቅላላ ጉባኤውን ዛሬ ታህሳስ 21 ቀን 2011 ዓ.ም እንደሚያደርግ ሲያስታውቁት፣ ሊቀመንበሩ በፓርቲው 7ኛ ዓመት የምስረታ በዓል ላይ ከውህደት ጋር በተያያዘ በየደረጃው ውሳኔ የተላለፈበት ሀሳብ በጉባኤ የመጨረሻ ውሳኔ ጸድቃል ተብሎ እንደሚጠበቅም ገልጸዋል። ረቡዕ ታህሳስ 14 ቀን 2011 ዓ.ም በወቅታዊ ጉዳዮችና የተከናወነ ስላለው የውህደት እንቅስቃሴ ሰማያዊ ፓርቲ ጠቅላላ ጉባኤ የኢትዮጵያን ወቅታዊ ሁኔታና የህዝባችንን የዘመናት ጥያቄ የሚመልስ እንደሚሆን እናምናለን በሚል ርዕስ በፓርቲው አመራሮች በተሰጠው ጋዜጣ መግለጫ ላይ ፓርቲዎች በጋራ በመስራት ለፖለቲካ ችግሮችና ለህዝቡ ጥያቄዎች የሚያዳግም ምላሽ መስጠት እንደሚጠበቅባቸው በአጽንኦት አስታውቋል። በመጨረሻም በአቶ ገላሳ ዲልቦ የሚመራው የሆነ ከፍተኛ አመራር አዲስ አበባ ገብቷል። በአቶ ገላሳ ዲልቦ የሚመራው አመራርና አባላት አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የውጭ ጉዳይ ሚኒስትር ዴታ ወይዘሮ ብርቱካን አያኖ አቀባበል እንዳደረጉለት ተዘግቧል። በዚህ ሁለት አዲስ አበባ የገቡት አመራሮችና አባላት 22 ሲሆኑ መንግስት ለተፎካካሪ ፓርቲዎች ያደረገውን ጥሪ ተከትሎ ወደ ሀገር መመለሳቸውን አስታውቀዋል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ታችን ይሄ የምታዳምጡት ስቶኮም ነው የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እንደ እስከ 6 ሰዓት እንደ ኢትዮጵያን አቆጣጠር የሚያስተላልፈውን ፕሮግራም እንደቀጠለ ነው። እንግዲህ አድማጮቻችን በዛሬው ዕለት ከሱሪኪ ወገኖቻችን ጋር ስለ ኢትዮጵያ ዳያስፖራ ትረስት ፈንድ ውይይት አድርገናል። እዚህ ሀገርም እንዲሁ ብዙ ሰዎች ይቅርታ አንዴ ሃሎ ተናስተልኝ። ሃሎ አድማጮቻችን ሰላም መቲ። አድማጮቻችን በመሐከሉ ከአድማጮች ጋር ውይይት ያደረኩ መቲን በቀጥታ ፈልገን አግኝተናታል። በዚህ ምክንያት ውይይት ለጀመርኩትን ውይይት ለማቋረጥ ተገድጃለሁ። እኔና መብሬ ውይይት እናደርግ ነበር። ለማንኛውም መቲ እንኳን በሰላም አገርሽ ገባሽ፣ እንኳን ለዛሬው ከኛ ጋር ውይይት ለማድረግ አበቃሽ።
በጣም አመሰግናለሁ። እግዚአብሔር
ሰላም ነው፣ ሁሉ ነገር አማን ነው። ስንት ጊዜ ሆነሽ ሀገርሽ ከገባሽ?
2 ወር አሁን ሁለተኛ ወሬ ላይ ነው ያለው። ኦልሞስት 2 ወር አለፈኝ። እንደው 3ኛ ወሬን ጀምሬያለሁ።
እንዴት አገኘሽ?
ያው ደስ ይላል። አሁን እንትን ዛሬ ፀሐይ በጣም አቃጥሎኝ ትስስ እያደረግኝ የሆነ ሀሩ ውስጥ የገባው ነው የሚመስለው።
እንዴ
ከዛ ውጪ መንገድ ላይ ነኝ። መንገድ ላይ ትራፊኩ በጣም ከፍተኛ ነው። አዲስ አበባ ከተማ ከምትችለው ላይ ብዙ መኪናዎች አሏት እና የትራፊክ ፍሰቱ በጣም ስሙዝ አይደለም። ያ በጣም ከባድ ነው። በዚህ አይነት ትራንስፖርት ችግር ከዛ ስንገድ ይችላለሁ። በጣም ከባድ ነው። ፀሐዩ በዚህ ላይ ከትራንስፖርት ችግሩ ጋር ተደማምሮ ሰው እንዴት የሚኖር ዘና ይችላል እና በጣም ከባድ ነው። ሌላው ግን ደስ ይላል። ሀገር ላይ መመለስ ከስራ ናይት ያለ
አንድ ቦታ ላይ አንብቤ ነበረ ስለ አንቺ። ምንድነው የሚለው? አገሬን ለማገልገል ተዘጋጅቻለሁ ብለሻል እና እዛው ልትቀሪ ነው ያሰብሽው?
አዎ እንትን ነው። እኔ ያው አንዳንድ ሰዎች እየደወሉ ይስማማኛል ብዬ አልጠብቅም። ብዙ ችግሮች ስላሉ ብዙ ግጭቶች አሉ። ከአንተና ከህዝቡ ጋር ከሲስተሙ ጋር ብዙ ነገር አለ እና ያንን ነገር ከህዝብ ጋር ፋይት አድርጎ ማሻሻል ስራስ ያው እንጆይ ለማድረግ አይደለም የገባሁት እና ከዛ አኳያ ልክ ነው፣ ለስራ ነው የመጣሁት።
ስለዚህ አንቺ አባባል ምንድነው? ምንም ቢሆን ምንም ትንሽ የነጻነት ቀዳዳ ካለ በአገር ሆኖ አብሮ ከህዝብ ጋር መቸገሩ ይሻላል ነው የምትይው?
በጣም ትክክል። መቸ ከውጭ ሆኖ መጪው እንዳለ ነበር። አሁን ግን ከውስጥ ሆኖ ከህብረተሰቡ ጋር አብሮ መስራቱና በጋራ ከህዝብ ጋር መስራቱ የተሻለ ነው።
መቲ
በተሻለ ሁኔታ ለማየት ይቻላል ይገባ ነገሮች
መቲ የምትታወቂው ምን አለሽ መቲ የሚባል ፕሮግራም ነበረ። ብዙ ጊዜ ጥሩ የሆኑ ፕሮግራሞችን ታዘጋጅ ነበር። አሁን ያ ፕሮግራም እንዴት ይሆናል?
እንደቀጠለ ነው? ፕሮግራሞች እየሰራ ነው። ልዩ ዝግጅቶች እንሰራለን። ያ ዊክሊ ታመተ ፕሮግራም በጣም ብዙ ቀረጻዎች አድርጌያለሁ። ብዙ ሰዎች የተጎዱ በስርዓቱ የተጎዱ ፍርድ ያጡ ፍርድ ንብረት የነቀሙ ከስራ የተባረሩ ባለፈው ስርዓት ብዙ መከራ ላይ የደረሱ ሰዎች በጣም በብዛት ነው እየነሱ ያሉት። ሌላው ያልተረዳነው ነው ወይ ተረድተነው ሊሆን የሚችልም ነገር በዚህ በ27 ዓመት በጣም ብዙ ጉዳት ደርሷል በህዝባችን ላይ እና ያንን የማስከምና የመካስም ስራ ከዚህ ጋራ በጋራ ካሰራን ብዙ ተጎጆች አሉ። ሌላው ደግሞ በተለይ ይሄ በጓዳ እና በጣም ብዙ ሰዎች ሄደው እየረዷቸው ነው ያሉት። በዚህ አጋጣሚ እና በጎ አድራጎት ላይ የሚያተኩሩ ድርጅቶችንም እዛ ከዚህ ጋር ማገናኘት ይፈልጋሉ። ምክንያቱም ሰው በዚህ ነገር ላይ ተባብሮ ሰው ብሎ የተቸገረው ማህበረሰብ ምንም የመንግስት ጉዳይ ቢሆንም መንግስት ስላልደረሰ ወይም ብዙ ተረባርቦ በጣም ችግር ያሉ ሰዎች ሚደርስ ስለፈለግ እዛም ላይ ነው ትኩረት እያደረኩ ያለው።
መቲ አገርሽ ከገባሽ በኋላ እስቲ ውጪ በነበርሽበት ጊዜ የምትታወቂው ስለ ሀገርሽ ስትጮሂ አልፎ ተርፎ ሩቅ አገሮች እየሄድሽ ሁሉ ስለ ሀገርሽ ስትከራከሪ ነበር የምናውቅሽ። አሁን ኢትዮጵያ ገብተሻል። ኢትዮጵያ ገብተሽ ያየሻቸውን መጥፎውንም ደጉንም እስቲ ከፍለሽ በሁለት ከፍለሽ ንገሪን። ጥሩ ነው በአሁኑ ጊዜ የምትይውን፣ ገና መጥፎ ነው የምትይውን እስቲ ባንቺ አይን ያየሽውን ባንደበትሽ ንገሪን።
እኔ ከአዲስ አበባ ውጭ ገና በስልክ ያው እሳት እየተደወለ ከብሽ ነገረን ውጭ ከአዲስ አበባ ውጭ ገና ሄድኩም። አዲስ አበባ ላይ ግን ጥሩ ጥሩ ነገሮች አሉ እንዳልኩ ቅድም። ብዙ በጣም ህዝብም ሌላ ማህበረሰብ ኃላፊነት ወስዶ እየረዳ ያለ ግን በጣም ብዙ ነው ያለው በየአካባቢ እነሱም ጎርጉሜ ለማውጣት ወጣቶች በየሰፈር ተደራጁ። ፊሽ ከመተናገኝ መንግስት የጣላቸውን አዛውንቶች ረዱ ሲያበንሳጠት ማየት ሲንከባከቡ ማየት በጣም ይነሱታል። ደግሞ ልጆች ላይ መስራት ማለት ሀገር ላይ መስራት ብለው ትምህርት ቤት አዋሰው ክፍቶ ሚያስገቡ ወጣቶች ማግኘት በየ አካባቢ ብቻ በጓድራ ስራ ላይ ከፍተኛ ነው እና ይሄ በጣም ደስ ይላል። እና ነገም በደንብ የሚያስተባብረው ጋደራ ሲያገኝ ህዝቡ የለውጥ ያለምንም ስልጠና ከአሜሪካ ቋሚታ ያለብን እርስ በርስ ተረጋግቶ ሀገሬንም የተሻለች ቦታ ላይ ያደርሳል የሚል ትልቅ ተስፋ ሰጥቶኛል። ይሄ መንፈስ በጣም ወድጀዋለሁ። ሌላው ግን የተበላሸው ሲስተም እስካሁን ያሽ በጣም ብዙ መስዋዕትነት በጣም በጣም በሚያሳስብ ሁኔታ ብልክሽት ያለ ነው። ሲስተሙ ብልክሽት ያለ ነው። ስራቱ ተበላሽቷል። የአሰራር ሲስተሙ ራሱ ስትሄድ በፊት የህዋስ በነበረበት እነዛ የራሳቸውን ሰው እንደልብ አስቀምጠው አንድ ገዢ ላያቸው ላይ አስቀምጠው ያለምንም ተቆጣጣሪ ተጠያቂነት የሌለበት ሰነፍ ሰራተኞች ማንም ሲናገራቸው አባል ሲሆኑ ሲናገራቸው ስለሚለ እንደ ልብ የሚያሽ ስራቤቶች ናቸው ሳይቆሩ አሁንም የገና ጊዜ ይወስዳል። አሁን በአስቸኳይ ባለበት ብዬ ሳይ አሁን ባለበት ሁኔታ ገና በአሰና በጣም በጣም ስራለ እና አንድ ነገር ብትሮ ያስቸስም ይላል ሰላም በግዳ ተጫዋታ ይ በጣም ብዙ ድርጅቶች አድካሚ የሆነ አዙል በጣም በቀላሉ ሊሰራ የሚቻሉ ጉዳዮች ያው ጥንቅም ሲወስድብ ቀንን ገንዘብን ሲወስድብ እዛ የሚሰሩ ቤት አንተ ላይ ሁለታ ሊሰሩ ሉ ሊቀስላቅ ጉዳይ ሳፈጠ ተከፍሏቸው ነበር እና እነዚህ ነገሮች ገና በሚዲያ መሰለች ያወጣ ለህዝቡ አዌርነስ መፍጠር ነው ያልፈጠር አለብን። መተቸት ያለበትን ደግሞ ተችተን ወደ ትክክለኛ
መቲ ደጉን ነገር በተመለከተ ከወደድሻቸው አንዱ ወጣቶቹ በተለያየ ሁኔታ ህብረተሰቡን በተለይ ጧሪ ያጡ አዛውንቶችን ይረዳሉ ይሄ አስደስቶኛል ብለሻል። ይሄንንም አንድ ሪፖርትሽን በፌስቡክ ላይ አይቼ በጣም ደስ የሚል ነበር። ስለዚህ አጥር አድርገሽ ብትነግሪን።
አሪፍ አሁን ያልከው አልተሰማኝም ኔትወርክ ነው መሰለኝ።
ሊሆን ይችላል ይሰማሻል አሁን ድምጼ? ሃሎ
ትንሽ ተቆራረጠ። እስቲ ድጋሚ
ጥያቄው ባለፈው ጊዜ አሁን ስትናገሪ አስደስተውኛል ካሉሽ ካልሻቸው ነገሮች አንዱ ወጣቶች በህብረት ሆነው በየአካባቢው ያሉ አዛውንቶችን ይረዳሉ መጧሪ ያጡ አዛውንቶችን ብለሽ ነበር። ይሄንንም በፌስቡክ ላይ አውጥተሽ አይቼዋለሁ እና የተወሰኑ ወጣቶች ጋራ ፎቶም ተነስተሻል። እስቲ ስለሱ ብትነግሪን።
አዎ ልክ ነው። የቅድስተ ማርያም ሰፈር ልጆች ይባላል የሰፈሩ ስም ነው። እና ናይና የምትሰራው ስራ ባጀት የሚያልቅ ነገር መስላኝ ነበር። ከኛ ጋር ያለ ዞር አለ እና እዛ የጉራንጉ በየቤት ውስጥ ይገቡ በየቤት ውስጥ የተረሱ እናቶችን አባቶች ናምጣው የነገሩ በጣም ይገርማል። በጣም ትንሽዬ አካባቢ ትንሽ ብዙ ቤቶች ያሉበት እሳት እንኳን ቢነሳ መውጫ የሌለበት በጣም በሚያሰራ ሁኔታ ይኖሩ ደግሞ ልጆች ሳይኖራቸው ቀርቶ ብቻቸው ነው የተረሱ
መቲ ኢሳት እንግዲህ አንቺ የምታወቂው በኢሳት ጋዜጠኛና አባልነትሽ ነው የሬዲዮ የዝግጅቱ የኢሳት ቴሌቪዥንና ሬዲዮ እንዴት ነው አሁን ኢሳት በኢትዮጵያ ያለው ሁኔታ ስቱዲዮው ተጀምሯል ገና አላለቀም ጊዜያዊ ስቱዲዮ ነው ያለው ይባላልና እስቲ ስለሱ አጥራ አድርገሽ ስለ ኢሳት ባጠቃላይ ኢሳት በኢትዮጵያ ንገሪን
እሺ ያው ህንጻ ላይ የተከራየው ስፔስ አለ ትልቅ ስቱዲዮ ስፔስ ነው ማለት መካከለኛ ወይስ ዩኒቲያ ዳምብ ህንጻ ላይ ነው ያለው ቶፕ ፍሎር ላይ ነው ላይ ያለው ስራው ተጀምሯል ስቱዲዮች እየተገነቡ እንደውም ተገንብቷል እኮ አሁን ባያሪንግ ማስተባበት ደስ ላይ ደስተናል እንደው ማክሲመም ስትና አራት በኋላ ስራው አልቆ እንደገባ ለተነገረ ከዛ ውጪ ግን የዲዛይን ስቱዲዮ አለ እዛ ተጠቀመው የሰው ጥያቄ የሰው ስልክ እንደውም ተጠቃሚ ምክንያቱም የሚባለውን ማስተናገድ ከምንችልበት አቀበታች ነው ያለ በጣም ህዝቡ ጠቅላላ አንዳንዱ እየጠየቀሱ የፍላገር የምንሙት ስልክ ለሚሰጠው አለበት እኛ ደግሞ ገና በደንብ ሁሉም ስላልተደራጀን በጣም ጥቂት ነገር ነው በመስራት ችለው ለጊዜ ማለት ነው እንጂ ሰው በጣም በጣም ብዙ ተደሳች ነው የሚቀጥለው የሚፈልገው ድምጻችን ተርስ ተሰራል በኋላ ብዙ ነገር እና ድምጻችን የሆነው ይሳት ነው በይሳትን ጣልም ብሎ አቤት ይሳም ችግርን ተናቀለንም ብዙ ይሳት ላይ ነው እንግዲህ አንዳንዴ ካጥማችን በላይ የሆነብን ግን አሁን ስቱዲዮችን እንቻል ሁሉ ነገር ተካከለና ብዙ ማስተናገድ እንችላለን
እንግዲህ አሁንም ኢሳት በህዝቡ በኩል ተደማጭነት አለው ነው የምትይው አንዳንድ ደግሞ በውጭ አሉ የሚሉት ምንድነው ምን ያስፈልጋል ከእንግዲህ በኋላ ኢሳት ግዴታውን ተወጥቷል ከእንግዲህ ሰላም ሰፍኗል ዴሞክራሲ ያበበ ነው የኢሳት ተፈላጊነት አብቅቷል የሚሉ አሉ አንዳንድ ጥቂት ቢሆኑም ይሄ ነገር እንዳይስፋፋ ምን የምትይው ነገር አለሽ የኢሳት መኖር ምን ያህል ጠቃሚ ነው ያለሽ
እኛ እንዳንድ ዘንድ ስራችን ተራ ለጊዜያዊ ትክክል ተፈረዛው ለጊዜያዊ ትግራችን መስል ተልግና ከዛ በኋላ ትግራይ ተጠረ ከነደው ጊዜያዊ አስተካከላለና ያ አይሆንም አንድ ነገር ፕላን ጠቅመን ሆነ ነገር ደግሞ ከዚህ በኋላ ሁኔታ እንዲገጥም እዛ ማዘጋጀት ማጠናከር ነው እንጂ ስለዚህ ተከታተናል ከዚህ በኋላ ነገር አይሆንም ሌላው ደግሞ ግጠኛ ነኝ ማህበረሰቡ ኢትዮጵያ ከምንም ገጽ በላይ ብዙ ችግሮች በየስርሰው በየአካባቢው እንዳሉ የሚታወቅ ነው እና ሚዲያውን ተጠቅሞ ህዝቡን ቻቻልጣ ራሱ ደግሞ ስለ ኢትዮጵያዊነት ስለ ሰውነት ከብሔረሰብነትግጭትን በገደለ አብሱ ለመኖር ካልተሰበት አሁንም በየተሰሩ በየአካባቢ በየገጠሩ የሚመጣው እንትን ኮምፕላንስ ችግር አቤቱታ እጅግ በጣም ብዙ ነው እና እኔ እንደውም እዚህ እንኳን ምገባ እንኳን ገባ ነው ወዴት የተከበረ ይሁን ወዴት የተነበር እያ አሁንም ሌሎች ሚዲያዎች ሆልድ አርጎ የሚሉት ብዙ ዜና እነዚህ የሚሉትን እንግዲህ በሂደት እንጠያየቃለን። ህዝብ ላይ
መጥቲ ከመለያየታችን በፊት ኦፍኮርስ በቅርብ ጊዜ እኔም ወደ ሀገር እገባለሁ፣ እንገናኛለን ተስፋ አደርጋለሁ። ከዛ በፊት ግን ለአድማጮች የምታስተላልፊው መልእክት ካለ?
የማስተላልፈው መልእክት እንግዲህ ያው ኢትዮጵያን ስትመጡ ሁላችሁም በመጣችሁ ሰዓት ኮንታክት አድርጉን። ይሁን እስከ ዛሬ ተለይታትን የደግሴ ያቆም ኢትዮጵያኖች ከዚህ በኋላ ደግሞ ወቅቱን በጠበቀ እንትኑ ሁሉኮ መንገዱ ሊቀያይራል እንጂ ኢትዮጵያ የምትፈልግባት ደረጃ ላይ ለመድረስ ገና ብዙ ይቀራል። ገና መሬት ላይ ያለው ህዝብ ራሱ የሚያስበው አመለካከቱ ምንድን ነው፣ ስብናው በምንድን ነው የተገነባው የሚለውን ነገር ለማስለት ገና ብዙ አመት ያስፈልገናል። እና ለዚህ ሚዲያም ሆነ ኪነጥበብ ባለሙያዎች በጣም ያስፈልጉናል። ያለቀ ነገር አይደለም። በስሜት ውስጥ ነገር ያለቀ ከማለት ይልቅ ያ ነገር እስኪመጣ ድረስ አንድ ነገር መስራት አለብን ማስበው። ከዛ ውጭ ግን አሁንም ቢሆን አይኖቻቸውን ወደ ኢትዮጵያ ያደረጉና ነገር እንዲከታተሉ ለውጡንም የሚደግፉም ከሆነ የሚደግፉም አይደግፉም ከሆነ በምክንያታዊ ሁሉም ግን በኢትዮጵያዊነት አይ ትናንት ታግያለ ዛሬ በቃ ያደረጉ አርብት ልታለ የሚባለው አስተሳሰብ በኋላ እንዳይቆጨር
የምንፈልገው ነገር እስኪመጣ ድረስ በጋራ መቲ መልካም የስራ ጊዜ እንዲሆንልሽ እንመኛለን። በቅርብ እስከምንገናኝ ድረስ ሰላም ጤና ካንቺ ጋር ይሁኑ። ታለኝ ብለዋል።
ሃሎ ተናስተልን።
ሃሎ ተናስተልኝ
ማሞ ባላለሁ።
ኦኬ አስተያየታለኝ ብለዋል። ስለ ስትረስ ፈንዱና ይናገሩ።
አዎ ስለ ስትረስ ፈንዱ ነው። አሁን ከዙሪክ አንዳንድ ሐሳቦች ሰንዝረው ነበርና አንዳንዱ ነገር በርግጥ ያሉት አንዱ ትልቁ ችግር ገንዘብ ለመሰብሰብ የሚመስለኝ እንትን የተመቻቸ አይደለም። ኦንላይን ለመክፈል የማይችሉ ሰዎች አሉ፣ ወይንም በባንክም ሄዶ ለመክፈል እንትን ሆኖ አልታየኝም። ጥሩ አለ እሱ ትክክለኛ አባባል ነው ነው የምለው። እና እዚህም ሀገር ይሁን ሌላውም ሀገር የዚሁ አይነት ችግር እንደሚኖር እርግጠኛ ነኝ። ነገር ግን አንዳንድ ነገር ፕሮጀክቱን ይንገሩ ወይም ፕሮጀክቱን ያሳዩን የሚለው ላይ የተለየ ሀሳብ ነው ያለኝ እኔ። ምክንያቱም አንድ ፕሮጀክት ገንዘብ ሳይኖር በፊት ወይም ገንዘብ ከመግባቱ በፊት ይሄንን እንሰራለን ማለት አይቻልም። ገንዘቡ ከተሰበሰበ በኋላ ለምሳሌ የውሃ ጉድጓድ የሚቆፈር ከሆነ ወይም ትምህርት ቤት የሚሰራ ከሆነ ገንዘቡ ለምሳሌ 1-2-3 ሚሊዮን ዶላር ቢሆን ያንን ገንዘብ አስር የውሃ ጉድጓዶች ማስቆፈር ይቻል እንደሆነ በረካሽ ነገሮችን ገዝቶ በአንድ ጊዜ ገንዘቡ አለ በእጅ ላይ አለ መስራት ይቻላል። ወይንም ትምህርት ቤቶችም ከሆነ ለምሳሌ አንዳንድ አካባቢዎች አሉ እንደ አማራ ክልል ወይንም ደግሞ ወደ ባሌ ውስጥ ማንብቴዶ ብዙ ተማሪዎች የሚማሩት በዛፍ ስር ነው። ዛፍ ስር ቁጭ ብለው ለነሱ ትምህርት ቤት እንደ አትሊስት ቢያንስ እንኳን በጠለላ መልክ ለመስራት ቢፈለግ በእጅ ላይ ገንዘብ ኖሮ ፕላን መደረግ መቻል አለበት። ገንዘቡ ሲኖር ይሄን ያህል ጉድጓድ መቆፈር እንችላለን፣ ለምሳሌ 10 ጉድጓዶች መቆፈር እንችላለን ከተባለ 10 ሳይቶች ይመርጣሉ ማለት ነው። ከሀገር ውስጥ ከተቀላላ ሀገር ውስጥ ወይንም ትምህርት ቤቶችም ከሆነ 10 ትምህርት ቤቶች ይመርጣሉ። እዛ ላይ የሚሰራው ነገር አንደኛ በማስ ስለሚገዛ እቃው ሊቀንስ ይችላል፣ የሰውም አይነት ይታወቃል እና ያንን ነገር ከመጀመሪያው እስከ መጨረሻው ማስፈጸም ይቻላል ማለት ነው። አሁን በወያኔ ጊዜ እናየው እንደነበረው ፕሮጀክት ጀምረው ያሳዩን የሚለው ትክክል አይደለም። ወያኔ ብዙ ፕሮጀክቶች ይጀምራል ገንዘብ ለመሰብሰብ፣ ግን አንድ የ300 ሚሊዮን መንገድ አሰራለሁ ብሎ ለምሳሌ ከየአካባቢው ከአካባቢው ነዋሪዎች ገንዘብ ይሰበስባል እና 300 ሚሊዮን ብር ከሰበሰበ በኋላ ያንን እንትን 5 አመት 10 አመት አይሰራው። በመጨረሻ ላይ 50 ሚሊዮን የማይረባ አስፋልት እንዲሁ ያደርገውና በ50 ሚሊዮን ይሰራና ፕሮጀክቱን ይጀምረዋል። ወዲያውኑ ልክ እንደተናገረ ግን ያ ፕሮጀክት አልቅም በ10 አመት ወይ 50 ሚሊዮን የምትሆን 300 ሚሊዮን ከወሰደ በኋላ 50 ሚሊዮን የምትሆን እንትን ሊሾ ነገር ያደርግና ያቺ በ3 ወር የምትፈርስ መንገድ በቴሌቪዥን 30 ጊዜ በማሳየት ወይ መንገድ ተሰራላለን ማለት ነው። እንደውም የህዳሴውን ግድብ እንደ ምሳሌ መውሰድም ይቻላል። የህዳሴው ግድብ በ5 አመት ውስጥ አልቆ ኢትዮጵያን ሀብት ለሀብት ሊያደርጋት ወይንም መብራት በመብራት ሊያደርጋት የሚችል እንትን ተብሎ ይሄው ስንት አመቱ ነው ግማሽም እንትን አልተሰራ እና ያ ፕሮጀክት ካላየን አናዋጣም የሚሉ ሰዎች ላለመክፈል፣ ምክንያቱም ያለፈው መንግስትና አሁን መንግስት አንድ አይደለም። ብዙዎቻችን መቼም ጅምሩን እንዳየነው ጥሩ ነው ይቀጥላል ብለን ነው የምናምነው። የሚሰራበትም ገንዘቡ ምን እንደሆነ ጠቅላይ ሚኒስቴሩ ተጠቅሰውታል። ለምሳሌ ለአይነ ስውራን ወይም ለውሃ ወይም ለትምህርት ቤት ምናምን ብለዋል። ገንዘብ ሳይኖር እጅ ላይ እንዴት አድርጎ ነው ፕላን የሚደረገው? ገንዘብ ኖሮ እጅ ላይ ካለ ግን አሁን ለምሳሌ ለሚቀጥለው 6 ወር አንድ 6 ሚሊዮን ቢዋጣ ያ 6 ሚሊዮን በእጅ ላይ ያለ ነው። በዚህ 6 ይሄን እንሰራለን፣ እነዛ ስራዎች ደግሞ ተግባራዊ ይሆናሉ ያለ ምንም ጥርጥር። እና መክፈል የማይፈልጉ ሰዎች ናቸው እነዚህ ችግር ካለባቸው ውጪ ማለት ነው። ይሄ ችግር ያልኩት ምንድነው ለመክፈል አመቻ አይደለም፣ ሁኔታው በጣም አስቸጋሪ ነው። እነተም ለዛ አንድ ነገር መፈለግ አለበት ማለት ይሄን የሚሰሩት ቦርዱ ሳይሆን ቦርዱ ራሱ በትርፍ ስራቸው የሚሰሩ ሰዎች ናቸው በትርፍ ጊዜያቸው። እና እነሱ ላይ ሁሉም ከመጫን አንተ አህመድም ቀድ በፊት እንዳልከው ሁሉም ተረዳርቶ ሌላ መንገድ የሚፈልግበት ሰዎች በቀላሉ ገንዘብ የሚከፍሉበት ቢመቻች ሁላችንም ማስበንበት ጥሩ ይመስለኛል። ሌላው እስካሁን የተዋጣው በጣም የሚያሳፍር ነው ማለት ይችላሉ። ስለ ቃሉ ይቅርታ ጠይቃለሁ። የተዋጣው ገንዘብ በጣም ትንሽ ነው። ይሄ 1 ሚሊዮኑን 300 1 ሚሊዮን 300 ሺህ ይላል። 1 ሚሊዮን 300 ሺህ እንትን አይደለም። እኔ እንደገባኝ ከሆነ በ30 ቀን ውስጥ $30 በቀን $1 በሚለው እናዋጣ ውጪ ያለው 300 ማለት 3 ሚሊዮን ገደማ የሚቆጠር እንትን ዲያስፖራ ስላለ ያንን የዲያስፖራውን መዋጮ በወር ውስጥ እኔ እንደገባኝ 1 ሚሊዮን ለመሰብሰብ ነው። አንድ ቢሊዮን ለመሰብሰብ ቢያንስ 1% የዛ የሶስት ሚሊዮን ዲያስፖራ 1% በየወሩ እቺ $30 ማዋጣት መቻል አለበት። እስካሁን ባየነው ግን ሊያዋጡ የቻሉት 10,000 ብቻ ናቸው። ከ1% በታች ነው። 1% እንኳን ቢያዋጣ ያንን የተባለውን እንትን ማድረስ ይችላል። ግን አሁን የተዋጣ ያለው ምንድነው ከ1% በታች ነው። 10 ማን ነው 1 ቢሊዮን ከምናምን የሚለው የሚያሳየው ትክክለኛ ቁጥር አይደለም። የከፈሉት ሰዎች 10,000 ናቸው። ይሰማል አለ
ይሰማል ያዳምጥ ማይከተል አዎ።
እና አሁን ምንድነው የኔ ሐሳብ እስካሁን ድረስ የከፈሉት ሰዎች ብዛት 10,000 ብቻ ቢያንስ 33,000 ሰዎች በየወሩ መክፈል መቻል አለባቸው። ያቺን 1 ሚሊዮን በአንድ ወር ውስጥ ለማውጣት ግን እስካሁን የከፈሉት 10,000 ሰዎች ብቻ ናቸው። ግን ይሄ አንድ ሰው ለምሳሌ $10,000 የከፈለ ይቻላል። ያ $10,000 ስንት ሰው ነው እንትን የሚለው? ወደ 333 ሰዎችን እንትን ይዞ ነው ቁጥሩን ያበዛው እንጂ የተፈለገውን 1 ሚሊዮን በወር ውስጥ አላስገባም። እስካሁን የገባው 300,000 ብቻ ነው በወሩ እንትን ከከፈሉ ማለት ነው። በአንድ ወር ውስጥ 1 ሚሊዮን ይባካል። ምክንያቱም ለሚቀጥለው ወር ይሄ ሰው አይከፍልም። ያመት የከፈሉ አሉ 365 ወይንም 2000 የከፈሉ አሉ። በሚቀጥለው ወር አይከፍሉም እና የሚቀጥለው ወር 1 ሚሊዮን መሆኑ ቀርቶ ወደ 200,000 ሊወርድ ነው ማለት ነው።
ይሄ ቀመር እንደሚሉት ከሆነ አዎ ትክክል ነው። ግን የኛ ግምት ምንድነው ሰው ኢንፎርሜሽኑን ገና ብዙ ያልሰማል። እንዴት እንደሚከፈልም ብዙ ሰው አያውቅም። እየደወሉ ሁሉ እየጠየቁናሉ። እንደውም አልፎ ተርፎ እኛ ራሳችን የደረሰብን በግል ምንድነው እኔ ለምሳሌ ሳላውቀው ፊት ክሬዲት ካርድን ከስዊድን ውጭ ጥቅም ላይ እንዳይውል ለማድረግ አስደርገው ነበር። አላው እረስቸዋለሁ ይሄንን። ማንንም የኔን ክሬዲት ካርድ ውጭ ሀገር ሊጠቀምበት አይችልም። ሊሰርቁ ወይም ሊሉት አይችሉም። ያንን እረስቼ አውቶማቲካሊ ልከፍል ስገባ አትችልም አሉኝ። ከዛ ሳይ ነው ያወቁት። ይሄ ብዙ ኢንፎርሜሽን ይጎላል ለማለት ነው። ለማንኛውም አሁን መስመር ላይ ከኢትዮጵያ ሪፖርተሮቻችን ቆሞ ይጠብቃሉ መኮንንና ይሄንን ሐሳብ እናመሰግናለን። እኛም በሰፊው እንወያይበታለን። የኢትዮጵያ ድምጽ ሬዲዮ ኢትዮጵያኖችን በቅርብ ጊዜ ስብሰባ ጠርቶ እንደገና ሙከራ እናደርጋለን። ቻፕተር ማቋቋም የሚሆን ወይንም ሌሎች ነገሮች ፕሮፌሰር አል እንዳሉኝ ከሆነ በግል ቻፕተር ለማቋቋም በተተባበሩን ብለዋልና ኢትዮጵያኖች በሱዳን የምንገኝ እና ኢትዮጵያ ወዳጆች ይሄን ቻፕተር ለማቋቋም የተቻለን እናረጋለን። ምናልባትም ከዚህ ፕሮግራም በኋላ እንጠራ ይሆናል ስብሰባ ቦታ አዘጋጅተን ወይንም በሚቀጥለው ሳምንት ስብሰባ እንጠራለን። እጅግ በጣም እናመሰግናለን ሐሳቦትን። አሁን በቀጥታ ስልካችንን ወደ አዲስ አበባ እናዞራለን። ሰላም መኮንን።
ሰላም
ከበደም መኮንንም ሁለቱም ባልደረቦቻችን በዛሬው ዕለት ከኛ ጋር ይገኛሉ። ሰላም ከበደ፣ ሰላም መኮንን በድጋሚ።
ሰላም ብለናል።
ምን አዘጋጅታችሁልናል ለአሁኑ ሳምንት? በሁለታችሁም የተለያየ ነው ያዘጋጃችሁት ወይስ እንዴት ነው? በመኮንን ልጀምርና ከዛ ከበደ መኮንን።
ኦኬ አህመድ፣ አሁን የምገኘው ከአዲስ አበባ 165 ኪሎ ሜትር ርቀት በምትገኘው በቀድሞ ኢትዮጵያ ድምጽ ሬዲዮ ወዳጃችን በነበረው በኃይሌ ገብረስላሴ ሪዞርት ዝዋይ ነው ያለሁት። እዛ ነው የምገኘው ከዝዋይ። በዚህ ሳምንት እንግዲህ እኔ የተለያዩ ቦታዎችን ለማየት ሞክሬያለሁ። የናሽናል ሙዚየምን ሉሲ አጥም ያለበትን እሱም ለመጎብኘት ያለው፣ ከዛ ደግሞ ቅድስት ስላሴ የታዋቂ ኢትዮጵያውያኖች መቃብር ቦታ የተሰራበትን የተለያዩ ሐውልቶችን እዛ ይተናል። እንግዲህ ታዋቂ ስልህ ብዙ አሉ። ከማን ልጀምርልህ? እንግዲህ
ገሰሰ ፎቶን አይቻለሁ እዛ ተነስተን።
አዎ፣ ጥላሁን ገሰሰ፣ ኢንጂነር ኃይሉ ሻውል፣ ደምሴ ዳምሴ፣ እነ ፕሬዚዳንት ግርማ የመሳሰሉት ብዙ የነበሩበትን እሱን ጎብኝቻለሁ። ከዛ ደግሞ በመቀጠል ወደ እንጦጦ በመሄድ እንጦጦ ተራራ ላይ እንግዲህ አጼ ምኒልክ ያሰሩትን ቤተ ክርስቲያን ከተራራው ላይ በመሆን የተለያዩ ሙዚየሞች እዛ ጎብኝቼ ብዙ እንግዲህ ለሬዲዮ ነው የሚሆኑ ብዙ ሪፖርቶችን እንግዲህ መዝግቤ ያለው እንግዲህ ወደ ስዊድን ስመለስ ያንን በሰፊው ለማቅረብ እሞክራለሁ።
ጥሩ ከበደ፣ ወደ አንተ ልዙር። ከበደ
ሲያመድ፣ እኔ እንኳን አሁን ያለሁት ትናንትና ለዚህ ሶስት ቀን ሐዋሳ አካባቢ ነበርኩኝ። ሐዋሳ ቁልቢ ገብርኤል የሚሉት በዓል ነበር እና ካለፉት አመታቶች በጣም በደከመ ሁኔታ ነው የተካሄደው በዓሉ። ምክንያቱም እዛ አካባቢ ትንሽ ችግር ነበረም። ያ ችግር በብሔረሰቦች መካከል ተፈጠረ ችግር ነው እና ለዛም እንደገና በሚቀጥለው ጊዜም እንደውም ብዙ ሰዎች ናዝሬት አካባቢ ችግር ይፈጠራል ምናምን በሚሉት ሁኔታ ብዙ ሰዎች አልሄዱ እና ሩገን በደንበኛ የሚያከብረው በጣም ጥሩ ባህል ነበር። እኔም ከመጀመሪያ ጊዜ ነው ቁልቢ ገብርኤልን ነበር የማውቀው። እኔ እዛ ሐዋሳ ላይም በደንበኛ በጥሩ ሁኔታ ተከብሯል። ሌላ መኮንን ብዙ ቦታዎችን ያያዎች ብቻ አዲስ አበባ በርካታዎቹን አካባቢዎች ለማየት ሞክሬያለሁ። በብዛት ከቤተሰብ ጋር ነው ያሳለፍኩት። በእኔ በኩል ያለው ሙዚየም ምናምን አለ እንትን አላልኩም። አንድ ጊዜ ከመኮንን ጋር የግንቦት ሰባትን ስብሰባ ብረት ተሳትፈናል። ይሄ ነው እንግዲህ ያለኝ። እኔ አካባቢ ብዙ አሁን በሚቀጥለው ሳምንት እንግዲህ ወደ ባህር ዳርና ጓሳ የሚባል አካባቢ ወደ መንዝ አካባቢ የሆነ የማያቸው ነገሮች አሉ። እነዚህ ናቸው ያሉ በብዛት ያያቸው ነገሮች አሉ።
ከበደ እንደምትለን ከሆነ አሁን ከአነጋገር ውስጥ ለማውጣት እንደቻልኩት ከተሳሳት ታርመኛለ የገብርኤልን አዋሳ ነው መሰለኝ አልከው፣ ፍርሃት ነበረ በብሔሮች መካከል በነበረ ግጭት ብላል። ይሄ የብሔር ግጭት እስከዚህ ድረስ በጣም አስፈሪ ሆኗል ማለት ነው።
እኔ እንደመሰለው እንትን እዛው እንግዲህ የሆነው አርበት ሰዎች የሚናገሩት እንግዲህ እኔም በህትዛ አካባቢ ተመፍቶ 20 እና 25 ዓመት ይኖራታል እና እዛ አካባቢ በከምባታና ትክክል ከሆንኩኝ በሲዳማ አካባቢ ባሉ ብሔረሰቦች መካከል በጣም ኃይለኛ ውጥረት አለ። ይህም ደግሞ የቆየ ውጥረት ነው። ከተማውን አካባቢዎች በጠቅላላ የወላይታ ነው ከንባታ የሚባሉ ብሔረሰቦች በብዛት ይኖራሉ። አካባቢ ደግሞ ምቹ አካባቢ ደግሞ ሲዳማዎች በጣም እንትላሉ። ግን እንደምታየው አሁን ዋናው መነሻው የተባለው ምንድነው? ይሄ ታፔላ ነው። አሁንም እኔ በግልጽ ለሚያየሁት ነው። በፊት በአማርኛ ነበር የሚጻፈው፣ ከዛ በኋላም በሌላ ቋንቋ ነበር የሚጻፈው የነበረው። አሁን ግን የሲዳማን ቋንቋ ብቻ ከላይ አርገው በሚቀጥለው በዛ ነው ዋናው ክርስቱ ደቡ እንትናለው። በዛ ላይ ደግሞ ሌሎች ብሔረሰቦች አንዱ ላይ የተባበሩበት ግጭት ነበር አንድ ሰሞን የነበረው የዛሬ 2 አካባቢ የነበረው እና በእንደዚህ አይነት ሁኔታ ነው ሲዳማን ብቻ በጣም ሞር አሁን ሲዳማ የሲዳማ ብሔረሰብ ዶሚኔት እያደረገ መሆኑም በሁሉ ነገር ልታይ ትችላለ። አሁን ለምሳሌ አሁን በብዛቱ ጽሕፈት ቤቶች የደቡብ ክልል ምናምን እየተባለ ነበር የሚጻፈው። አሁን ግን በስጋሞ ምናምን እየተባለ አንዳንድ ነገሮች እየተለወጡ ያሉበት ሁኔታ ይታያል። በህጉ ላይ በዚህ እዛ አካባቢ በሚኖሩ ብሔረሰቦች ላይ ከፍተኛ ጫናና ደስታን አልፈጠርም ያ ሁኔታ እና በዛ አይነት ሁኔታ ነው ያለው። እንግዲህ ወደፊቱ ምን እንደሆነ አናውቅም።
መኮንን ወደ አንተ ልመለስና የተለያዩ ሙዚየሞችን እና የታዋቂ ኢትዮጵያን መቃብሮችን ጎብኝቻለሁ ብለሃል። እንግዲህ ተወደዱም ተጠሉም በወታደር የሚጠበቁት ሟቹ የእሳቸውንስ መቃብር ሄደህ አላየህም?
አመድ ሁለት አስገራሚ ነገሮችን ነግራለሁ። ከአንድ ጥያቄ በፊት የመጀመሪያው ምንድነው የገብርኤልን አከባበር በተመለከተ እንግዲህ ከበደ ሐዋሳ ነው ያከበረው። እኔ ደግሞ 4 ኪሎ ቤተ መንግስት የርባብ የሚገኘው ግቢ ገብርኤል በሚባለው ነው ያከበርኩትና መኪናው ነው አይገባም፣ በእግር ነው የምትሄደው። በጣም ብዙ ህዝብ ነበር እና ያጋጠመኝ ነገር ምንድነው ከሰውም የሰማሁት እዛ አካባቢ ሰዎችን የሚያነጋገርኩ ነው የሚሄደው በእግሬ 4 ኪሎ ህቴዛ ነው ስኖረው እና በእግር ነው የሄድ ነው። ከዶክተር አብይ ምርጫ በፊት እነዚህ ቤተ መንግስት እንትን በዛ በኩልም ማለፍ አልችልም ነበረ። ቀይለባሾቹ እንዲያውም ለማኞቹን ይገርፋሉ፣ ሰውንም እንትን እያሉ ነበረ። በጣም አስቸጋሪ ነበር። በዘንድሮ እኔ ራሴም እንግዲህ በደንብ ነው የታዘብኩት። ቤተ መንግስት በፈለግከው አቅጣጫ በግራ በለው በቀኝ ያ ሁሉ ጊዜ ሄደ። ቀይለባሾቹ በትህትና ህዝቡም በዚህ በኩል ለፉ እያሉ እያስተናገዱ እንዲያውም ከስራቸው ውጭ ምንድን ነው የትራፊኩን መንገድ ሁሉ ህብረተሰቡን እያሻገሩ ያን ቀን ስራ ሲሰሩ የሰውን ኮሜንት ሰማው ነበር እዛ። አይ ጌታ ዛሬ ይሄ ጊዜ መጣ ወይ እግዚአብሔር ይመስገን እያሉ ዶክተር አብይን እያመሰገኑ የሚሄዱ ብዙ ሰዎችን ሰምቻለሁ እና እኔ ራሴ ባይኔን ያየሁት እዚያ ቦታ ላይ ቀይ ለባሾቹ መሳሪያም የለም እያሳለፉ ነበር ሰውን ቮለንተሪሊ ስራ ነው የሚሰሩ ከዛ ከእንትናቸው ውጪ ማለት ነው ከቤተ መንግስት ጥበቃቸው ውጪ ያን ሲሰሩ ለማየት ችያለሁ ታዝቢያለሁ ሰውም ደግሞ በጣም ተደስቶ ይሄ ጊዜ ይመጣል ብለንም አልገመትንም ነበር የሚል ኮሜንት ሲሰጡ ነበር አንድ ሁለተኛው ጎበኘኸው ይላልከው እንደ ጋዜጠኝነቴ ሁሉንም መቃብር ነው የጎበኘሁት የመለስ መቃብር እንድጋማ በትክክል መሄድም አለብኝ እንጂ መልእክቴ ለማድረስ ውስጥ ነው የገባሁት ከነ ልጆቼ ነው
አልተፈተሽክም
አሁን አንድ ነው ፍተሻ የሚባል የለም ምናምን የሚባል የለም እንደውም ዘበኛውን የሆነ ሰው ፎቶ መልሳት ይቻላል ወይስ እኔን አታንሳኝ እንጂ እንደፈለክ አርግ ምናምን ሲለው እኔ በጆሮዬ ነው የሰማሁት እዛ ቦታ ላይ ውስጥ ድረስ ገብተህ ሰንሰለቱን ማለፍ መቃብሩንም እንትን ማለት ይችላል ምንም እንትን የለም ከአራት ጥበቃ አንድ አውርደውታል ያም የሚጠብቀው እንትኑን ነው እንጂ ርቆ ነው ያለው ከመቃብር እና ምንም እንትን የለም እና ግን ምንድነው ሌቭጀሪ ነው 300 ካሬ ሜትር አካባቢ ነው ትጠይቅ እንትን ያረፈበት በዘመናዊ በሚያበረዝ ነው የተሰራውና ምንም ይሄን ያህል እንትን አይደለም ተበቃው አንድ ነው ያለው ውስጥ ድረስ ገብተ የፈለከውን እንትን ማለት ይችላል
ባጭሩ እንግዲህ እንደምትለው ከሆነ ከዚህ በፊት አራት ቶን በአራት ጠባቂ ነበር አሁን ወዳን ወርዷል ነው የምትለው
በትክክል አጠገቡ መድረሳችንም ነበር ይሏል እንግዲህ በፊት የነበሩ ሰዎች ወደዚህ አካባቢ መጠጋትም አችልም አሁን ግን እኔው ራሴ እንትኑ ሁሉ አልቼ የማናቸውን የጠቅላላውን የዞርኩት የፕሬዚደንት ማን ነው የግርማ ወልደጊዮርጊስም ገና አልተሰራም የፍቃዱ ተክለማርያም የጥላሁን ገሰሰ በሙሉ የእነ አዲስ አለማየሁ እዛ አካባቢ ነው ያለው የገሞራውን ጠይቄ ነበር ይመስለኛል ሰንበቴ ቤት ውስጥ ነው ያለው እዛ ልናገኝ አልቻል ነው የገሞራውን ሰንበቴ ቤት ውስጥ ነው ያለው ብለው ነግረውናል እዛ
ምን ማለት ነው ሰንበቴ ቤት ውስጥ ነው ያለው
ውጭ ላይ አይደለም ይሄ በአውልት በመናምን አይደለም ሰንበቴ ቤት ውስጥ እንግዲህ ወይ በቤተሰብ ምናምን ያፈራው ቤት አለ እዛ ቤት ውስጥ እንደ ሳጥን ታክሎ ነው እንትን አስከሬ የሚገባውና እዛ ግድግዳ ላይ ፎቶውና ታሪክ ነው የሚለጠፈው
ኦኬ በሚቀጥለው ፕሮግራማችሁ እንግዲህ ከመትሄዱበት ከበደም መኮንንም ከመትሄዱበት አካባቢ ያለውን ሁኔታ አጣርታችሁ ትነግሩናላችሁ አሁን ግን ባለፈው ስንወያይ ስለ ኢሳት እንሄዳለን ብላችሁ ነበር መሄድ ቻላችሁ ሄዳችሁ የኢሳት ጽፈት ቤት ወይንም የኢሳት የሚያስተላልፍበት ቦታ እንዴት ነው የኢሳት ጉዳይ አድማጮች ኢትዮጵያኖች እንዴት ነው ኢሳትን የሚከታተሉት ባሁኑ ጊዜ
እንግዲህ በኢሳትን ያው የያዝነው ፕሮግራም በሚቀጥለው ሳምንት ነው ኢሳትን እንዲሁም የአዲሲኒያ ሬስቶራንት ባለቤት የሆኑትን አቶ አየለንም ሄደን እንጎበኛለን ብለናል በሚቀጥለው ከያዝናቸው ፕሮግራሞች ውስጥ ናቸው ሌላው ደግሞ አህመድ እዚህ አካባቢ የሚወራው ምንድን ነው የዲያስፖራው ጉዳይ ነው እንዴት ለዶክተር አብይ 2500 ዲያስፖራ ብቻ ይረዳል ዲያስፖራው እንዴት ነው እሳቸው እንትን ዋጊንስ ነው ወይ የሚለው ብዙ ነገር ተነስቷል እና ይሄን ነገር ዲያስፖራው እንዲያስብበት በዚሁ አጋጣሚ ይገልጻለሁ በተረፈ እንግዲህ መልካም አዲስ አመት
ኦኬ
በዚህና አንድ ነገር ጀመር
ከበደ
በዚህና የምጨምረው መኮንነት በጣም አሪፍ ነው የዲያስፖራ ገንዘብ አሰባሰብ ላይ በጣም የሚያሳስብ ነው እኔ አንዱ የዲያስፖራ አባል በመሆኔ በጣም ነው ያሰብኩት
ከበደም መኮንንም
ሰላም አይሰራም
ከበደም መኮንንም ይሄን በተመለከተ ለናንተ ለነግራችሁ የምችለው ባለፈው ሳምንትም በአሁኑ ሳምንትም ትልቁ የፕሮግራማችን ዋና ርዕስ የነበረው ዳያስፖራ የትረስት ፈንዱ ነው እንደውም በአሁኑ ሳምንት ከ4 ሰዓቱ ፕሮግራማችን መጀመሪያ ላይ ስዊዘርላንድ ከሚገኘው ምንድነው ኢትዮ ሱሪክ ነው የሚባለው መሰለኝ ከነሱ ጋር ውይይት አድርገን በአውሮፓ ደረጃ የኢትዮጵያ ድምጽ ሬዲዮም የቻፕተር ለማቋቋም ስብሰባ ለመጥራት ያሰበ ነው በነገራችን ላይ በአሁኑ ጊዜ ያዋጡት ወደ 1 ሚሊዮን 300 ሺህ ደርሷል በአሁኑ ጊዜ እየፈጠነ ነው ዶክተር አብይ አዝነው ከተናገሩ በኋላ
እርዳታው ትንሽ ፈጠን ብሏል በጣም ፈጠን ብሏል ስዊድን ለጊዜው 226 ሰው ነው ያዋጣው በአንደኛ ደረጃ ከአውሮፓ የሚመራው ኢንግላንድ ነው ከዚያ ስዊድን ነው ከዚያ ጀርመኒ ነው ኤኒዌይ ይሄላችሁ የምችለው ምንድነው የምፈልገው የኢትዮጵያ ድምጽ ሬዲዮ በጣም ሲሪየስሊ ነው ይሄን ነገር ያዘው ኢትዮጵያኖችን ከተባብረው ባንድ ላይ ሆነው በአውሮፓ ደረጃ ባለም ደረጃ ይሄን ነገር እንዲሰሩት ያበረታታን ነው ቻፕተር እንዲቋቋመም ከፕሮፌሰር አልጋር እየተመካከርን ነው እሳቸው እንድንረዳዳ ጠይቀውናል ኦፍ ኮርስ ያ ቻፕተር በነሱ ስር ነው የሚሆነው ግን ህዝቡ በየአካባቢው በቀጥታና በተዘዋዋሪ መንገድ እንዲሳተፍበት ለማድረግ እኛም ልክ እናንተ እንደምትሉት አሳፋሪ ሆኖ ስላገኘ ነው በሰፊው እየሰራንበት መሆኑን እንድታውቁና ይሄንንም እንድታስተላልፉ ይሄ ጥያቄ ቢነሳላችሁ ሃሎ ሃሎ ከበደ መኮንን እንግዲህ አድማጮቻችን ከበደ መኮንንም ይወጡ ይመስለናል በሚቀጥለው ሳምንት እንግዲህ የሚያቀርቡልን ሪፖርት ይዘን እንቀርባለን እስከዛው ለከበደም ለመኮንንም መልካም የኢትዮጵያ ቆይታ እንመኝላችኋለን
Bale marangada Pare tu comor macalo Pista para acaba ya de ina filmado Bale marangada Pare tu comor macalo Pista para acaba ya de ina filmado
እንግዲህ አድማጮቻችን ፕሮግራማችን ሊጠናቀቅ 7 ደቂቃ ያህል ይቀራዋል ከዛ በፊት ግን ብዙ አድማጮቻችን በአካልም በስልክም እየደወሉ የዚህን የትረስት ፈንድ ጉዳይ አጥብቀን እንዲዘው ያሳሰቡን ነው እኛም የምንለው ከዚህ በፊትም ያልነው ነው ከፕሮፌሰር አልጋርም ተገናኝተን በስልክ የተወያየንበት ጉዳይ አለ የቻፕተር ማቋቋሙ ጉዳይ እነሱም ይሄ ነገር እንዲካሄድ ይፈልጋሉ ስለዚህ ኢትዮጵያኖች በስዊድን የምንገኝ ኢትዮጵያኖች እንዴት አድርገን ነው ይሄን ቻፕተር አቋቁመን እያንዳንዱ ኢትዮጵያዊ በቀጥታም በተዘዋዋሪ መንገድም እንዲሳተፍበት ይሄንን የትረስት ፈንድ ጉዳይ ምናደርገው የሚለውን እንድንመካከርበትና በሚቀጥለው ሳምንት እኛ ህዝቡ የሚፈልገው ከሆነ ስብሰባ ለመጥራት ዝግጁ ነን በኢትዮጵያ ኮሚኒቲ ቦታ ይዘን ኢትዮጵያኖችን አጠር ያለ ስብሰባ አድርገን ቻፕተር አቋቁመን ያ ቻፕተር እንዴት እንደሚሰራ የምንፈልጋቸውን ሰዎች ያን ቻፕተር ራን እንዲያደርጉ መርጠን የዚህን የገንዘብ ማሰባሰቡን እንድንቀጥልበት እንዲሁን እናደርጋለን ለጊዜው ያለን ኢንፎርሜሽን ስቱዲዮ ከመግባታችን በፊት ስዊድን 226 ሰዎች ኢንግላንድ 266 ሰዎች ጀርመን 194 ሰዎች ኖርዌይ 138 ስዊዘርላንድ 73 እያለ እስከነ ሶማሊያ ድረስ ይሄዳል አንዳንድ ሰው በተለያዩ ሀገሮች የሚኖሩ አንዳንድ ሁሉ አለ ለማንኛውም ወደ 1 ሚሊዮን 300 ሺህ ዶላር ያህል ሊጠጋ ደርሶ ነበርኛ ስቱዲዮ ከመግባታችን በፊት ይሄው ነው ያለው የዚህ የትረስት ፈንዱ እኛ ምናምንበት አንድ ዋናው ምክንያት ምንድነው ዳያስፖራ ያለ ኢትዮጵያዊ መቃወምን በዝበረዶም በብርድም በፀሐይም ወጥቶ ሲቃወም ቆይቷል መጥፎ ስራን አሁን ግን ጥሩ ስራን መደገፍ ነው ለመደገፍ ደግሞ ምን ማለት ነው በኢኮኖሚ በጉልበት በእውቀት በምንችለው መርዳት ነው ምንረዳው ደግሞ ለሌላ አይደለም ለኛው ለራሳችን ነው ለራሳችን ለኛው ይሄንን ከልባችን እንውሰደው እኚህ ሰው ለኢትዮጵያ ለሀገራቸው እንዲሲ ጋደሉ ሲሟሟቱ ህይወታቸውን ሰውተው ፍለፊት ተጋፍተው ችግርን ሲቋቋሙት እኛ ከውጭ ሆነን በቀን 1 ዶላር መስጠት ካቃተን በየፀሐዩ በየበረዶ በብርዱ በምኑ ይወጣን ስንቃወም የነበረው ውሸት እንዳይሆንብን
ማሰብ አለብን እንላለን። ሌላው አንድ ሁለት ነገሮች ማለት ፈልጋለሁ። ባለፈው ሳምንት ፕሮግራማችን ምን ያህል አጸያፊ ነገር በእኛ ሬዲዮ በኩል ለመስራት እንደተሞከረ ታዝበናል። የሆኑ እህታችንን ሞቱ ብለው የሆኑ ሰዎች ደውለው እንድንናገር አልፎ ተርፎ የእንትና እህት ናቸው የወንድማቸውንም ስም ተናገሩ እያሉ ይጨቀጭቁን ነበር። እኛ ግን ያን አናደርግም፣ ይሄን ነገር ማጣራት አለብን ብለን መጨረሻ ላይ ሲበዛብን እንደዚህ ተብሏል ብለናል። ይሄ አጸያፊ የሰው ልጅ የማያደርገው ነው። በሬዲዮ ወጥቶ እገሌ ሞቷል ሳይሞቱ ሞቷል ማለት ወንጀል ነው። ህሊና የሌላቸው ሰዎች ናቸው እንደሚያደርጉት። አንድ ሬዲዮኑን ክሬዲቢሊቲ ለማሳጣት ከሆነ እኛ በአንድ ነገር ብቻ ክሬዲቢሊቲ እናጣለን ብለን አንገምትም። ሁለተኛ ሬዲዮኑን ከሆኑ ወዳጆቻችን ጋር ለማጣላት የተሞከረም ከሆነ ከሽፏል። እና በጣም የሚያሳዝን ነው፣ ውርደት ነው። እንዲህ አይነት ውርደት የሰው ልጅ መግባት የለበትም። ምክር ነው። ሌላው ጥሩ ምክር ዛሬ አንድ አድማጫችን ወርውረውልናል፣ በጣም እናመሰግናለን። ችግሩ እኛም የምንፈልገው ነው። እሳቸው ያሉት ምንድን ነው? የሬዲዮ ጋዜጠኞች ብትፈልጉ ተጨማሪ ብትፈልጉ ቢቀየርም ጥሩ ነው ብለውናል። እኛም የምንፈልገው ይሄንን ነው። ግን ችግሩ ከየት እናምጣው ነው ከየት እናምጣው። የምትረዱ ካላችሁ ብትረዱን በጣም ደስ ይለናል። እኛም መቀየር እንፈልጋለን፣ መቀየርም እንፈልጋለን። ማደግም አለበት መለወጥም አለበት። ግን እነዚህ አሉ የሚባሉ ብቅ እስካላሉ ድረስ ይሄ ሬዲዮ እንዳይዘጋ ስንል ሳንወድም ሆነ በግድ በየሳምንቱ እየመጣን መጮኋችንን እንቀጥላለን። ፍላጎትና ችሎታው አለን። ፍላጎቱ በቂ ነው። ችሎታው ማንም ችሎታ የለውም። እኛም ከዜሮ ነው የጀመርነው። አለን የምትሉ ካላችሁ ብቅ በሉ። የምትጠቁሙም ቀይሩ፣ የምትሉንም የምትጠቁሟቸውን ሰዎች ንገሩን፣ ቀይሩና ወይም ደግሞ ሌላ ሰዎች ጨምሮ ብቻ በቂ አይደለም። ለማንኛውም እጅግ በጣም እናመሰግናለን። መልካም አዲስ ዓመት እንዲሆንላችሁ ከልብ እንመኛለን። 2019 የሰላም የጤና የብልጽግና የደህንነት የአንድነት ይሁንልን እንላለን። እስከ ሳምንት መልካም ሳምንት።